Vill du också höras på Stockholms starkaste närradiosändare? Välkommen till oss på Radio Sydväst. Läs mer på vår hemsida
የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
እንደምናረፈዳችሁ የተከበራችሁ አድማጮቻችን፣ የኢትዮጵያ ድምጽ ሬዲዮ የዛሬ ለተሰንበት ፕሮግራሙን አሁን ጀምሯል። እንግዲህ እንደተለመደው በዚህም ሳምንት የተለያዩ ፕሮግራሞችን ይዘን አብረን ለቀጣይ 2 ሰዓት እንቆያለን። እዚህ ስቱዲዮ ውስጥ አብረን እናስተናግዳችሁ ዮሴፍ አለ። እንደምናደርክ ዮሴፍ?
እንደምናደርክ መስ።
እንግዲህ የዛሬ ኢትዮጵያ ድምጽ ሬዲዮ ፕሮግራም ያው በሰዓቱ ጀምረናል። እስከ ፕሮግራሙ ፍጻሜ ከአድማጮች ጋር እንቆያለን ማለት ነው። ፕሮግራማችንን በማስተዋወቅ ነው የምንጀምረው። ዛሬ በዋናነት ሰፊውን ሽፋን የሚይዘው ወደ በኋላ ላይ አቶ ተክሌ ሻው የሞረሽ ወገኔ የአማራ ድርጅት ሊቀመንበር እዚህ በስራ ጉዳይ ስቶኮልም ተገኝተዋልና እሳቸው እዚህ ስቱዲዮ ጋብዘን ከእሳቸው ጋር ሰፊ ቃለ ምልልስ በወቅታዊ ጉዳይና በእሳቸው በሚመሩት የሞረሽ ወገኔ የሲቪክ ተቋም ዙሪያ ሰፊ ውይይት ይኖራል። ከወዲሁ አድማጮች እንዲከታተሉ እንጋብዛለን። በሌላ በኩል ደግሞ እንዲሁ እስቲ የኢትዮጵያውያን ስፖርትና የባህል ፌስቲቫል በጀርመን ሀገር ያው ትናንትና ተጠናቋል ማለት ነው። ውጤቱ ምን ይመስላልና ታያጅ ውጤቶችን እዛ የኛ ኢትዮጵያ ድምጽ ሬዲዮ ስቱዲዮ ባልደረቦች እዛው በጀርመን በስፍራው ይገኛሉ። ምን ሁኔታ አለ፣ እንዴት ነበር፣ እንዴት ተካሄደ የሚለውን ነገር ይዳሰሳሉ። ወደ በኋላ ላይ ደውለን እናገኛቸዋለን ማለት ነው።
ግን ወደ መደበኛ ፕሮግራማችን ከመሸጋገራችን በፊት ምን የተፈጸሙ ጉዳይ ነገሮች አሉ በሀገራችን ላይ ወይም በአለም ዙሪያ?
አዎ ወደሱ መጣለሁ። ያው ያንተ ከዚህም ከዚያም አለ ብዬ ለመጠቆም ያለው ዜናውም ይኖራል። ስለዚህ ኮዲው እንዲከታተሉ ነው። እንግዲህ ወደ መጀመሪያ ፕሮግራሞቻችን ከመላፋችን በፊት በአዳዲስ እንግዲህ ኢትዮጵያ ጉዳይ በየሳምንቱ አዳዲስ በርካታ ጉዳዮችን ያስተናግዳል። እንዲሁ አንድ ሁለት ተቀሳ አድርገን እንዲሁ እንደ መረጃነት ከተላለፉ ከነበሩት መካከል የአቶ በረከት ስምኦን በከፍተኛ ሁኔታ ታሞ መከረም አንዱ እንግዲህ ጻሃይ የሞቀውነት ሆኖ ከርሟል። በርግጥ ዜናውን ከዛ አለፍ ብሎ ሄዶ ነበር። ይሁንና አቶ በረከት ስምኦን ሳውዲ አረቢያ በሚገኝ አንድ ሆስፒታል ውስጥ በከፍተኛ ደረጃ ታመው ሕክምና ተከታትለው አሁን ያለው መረጃ ከዛ መውጣታቸውን ያሳያል።
አቶ አላሙዲን አጃቢነት ወደ ኢትዮጵያ ተመለሱ የሚባለው ስለተ ነው።
በፎቶግራፍ ተደግፎ ወጥቷል። በተለይ በማህበራዊ ሚዲያዎች ላይ እሳቸው አቶ ኃይለ ማርያምና ጠቅላላ የህወሓት ሰዎች አጅበዋቸው ከዛ ከሳውዲ ሆስፒታል መመለሳቸው ተነግሯል። በጣም በአስጊ ሁኔታ ላይ እንደነበሩ ነበር የተነገረው። ቤተሰቦቻቸውም ተረብሸው እንደነበርና እሳቸው እንደው የወጡ አንዳንድ ጽሁፎች እንደሚሉት እሳቸው በህክምና ላይ ያሉ ወይኔ እሞት ይሆን ወይ ያሉ ከፍተኛ ጭንቀት ውስጥ እንደነበሩ ያሳያልና ይሄ አንዱ መረጃ ነው ማለት ነው። ሌላ አንድ ነገር ስንጠቅስ እንግዲህ በኢትዮጵያ ውስጥ በተለይ በትግራይ አካባቢ የሚንቀሳቀስ አረና የሚባል ፓርቲ አለ። ተቃዋሚ ፓርቲ ነው። እንግዲህ ቀጣይ ምርጫ አለ። ለሱ ተፍተፍ ይያሉ እንግዲህ ዳቀማቸው በተለይ ህወሓትን ዝብ አካባቢውን መወገታለን የሚል አቋም ይዘው መነሳታቸው ይታወቃል። እሱ ፓርቲ ራሱ እንደ ፓርቲ ለሁለት የመከፈል አደጋ እንዳንዣበበበት እንዲሁ ሰፊ ሽፋን ወጥቷል። ከፓርቲ ውስጥ የነበሩ ከፍተኛ አመራሮች መታገዳቸውም ተነግሯል። የታገዱት ወገኖች የሚሉት ምንድነው? የለም ህወሓት ሰርጎ ገብቶ ያው ይሄንን ነገር ብዙ ነገር አድርሶ በየወሰ ዶሚኔት ለማድረግ እየሞከረ ነው የሚሉ አሉ። እነሱም በበኩላቸው የለም የለም የስነ ስርዓት ጉለት ነው ይላሉ። ለነገሩ ተለጣፊ የአረናን አይነት ፓርቲ ራሱ ህወሓት የሚደግፈው ልክ እንደ ሌሎቹ እንደ ቅንጅት እንደ የለጫሚሶ እንደሰጠው አይነት ለማቋቋም ከፍተ ዝግጅት ማጠናቀቁ እንዲሁ ግን ተጠቅሷል ማለት ነው።
እንኳን አስደናቂ አይደለም
እንዲሁ እንደው መቼም ተኝተው እንደማያድሩ ለማስገንዘብ ያህለው
ቤት ሰብረው የድርጅት ማተም የሚወስድ ድርጅት ነው ያኔ። ስለዚህ አስደናቂ
አይደለም እና እንግዲህ ወደ በኋላ በዜና ላይ የምናየው የድሮ የኦሮሚያ ፕሬዝዳንት የነበሩት ከዚህ ዓለም በሞት ሲለዩ በመርዝ ተሰጥቷቸው እንደሞቱም ይነገራል። ያ ነገር መረጋገጡን አንዳንድ ሚዲያዎች እየዘገቡ ነው። እንግዲህ ይሄን የመሳሰሉ ነገሮች አሉ። ለማንኛውም አንድ ሙዚቃ ጋብዘን ወደ ከዚህም ከዚያም ፕሮግራም እናልፍ ጥሩ ነው።
Oh, كزهم كزهم
እንደምን ሰነበታችሁ አድማጮቻችን ይህ ከዚህም ከዛም የተሰኘው ክፍለ ጊዜ ነው ለዛሬ ያለን ከዚህም ከዛም ክፍለ ጊዜ ከዚህ ቀጥሎ ይቀርባል የተለያዩ የዓለም አቀፍ ጥናቶች እንደሚያስረዱት የከተማ ነዋሪዎች ባባራና የመኪናው ባንኪን በመኪናዎች ጭስ በታጀበ አየር ስለሚተነፍሱ ከሌላው አካባቢ ልክ ብዙ ጊዜ ያስነጥሳቸዋል። በዲዝል ሞተር የሚንቀሳቀሱ መኪናዎች ለአየር መበከል አስተዋጽኦ ከሚያደርጉት በነዳጅ ተንቀሳቃሽ ከሆኑ ተጠቃሽዎች ናቸው። የአሜሪካ ምክር ቤት መርማሪ ኮሚሽን ሆኖ ኮንግረሽናል ሪሰርች ሰርቪስ የተሰኘው ባወጣው ጥናታዊ መግለጫ እንደሚያስረዳው 250 ሺህ የአሜሪካ ወታደሮች እንደ አውሮፓውያን አቆጣጠር ከ2000 እስከ 2011 ዓ.ም ድረስ ባለ ጊዜ ውስጥ በተሳተፉበት የመካከለኛው ምስራቅ ጦርነት ምክንያት ባንጎላቸው ላይ ከባድ ጉዳት የደረሰባቸው አሉ። ቀደም ባለው ጊዜያት 60 ደቂቃ በተሰኘው የሲቢኤስ ቴሌቪዥን አዘጋጅነት ያቀረበው ክፍለ ጊዜ ላይ ብዙ የመካከለኛው ምስራቅ የተካፈሉ የአሜሪካ ወታደሮች ከታንክና ከሌሎችም በሚተኮስ ጥይቶች ወዘተ ምክንያት በጤንነታቸው ላይ ከባድ ጉዳት ያደረሰባቸውና በየቀኑ ብዙ ክሊኒኮችን መዋጥ የተገደዱ እንዳሉ አስረድቷል። ቅባት ያለው ምግብ ግን መጠነኛ ኃይል ያለው ምግብ ቢመገቡ ያውድቅ በህመመቶኞችን ሊረዳ ይችላል። ይህ የምግብ አይነት ኬቶ ጋር ይባላል። ብዙ ቅባት ያለው ግን መጠነኛ ኃይል ሰጪ ምግብ ለሰውነት ኃይል ማመንጫ ሆኖ በሚያገለግልበት ሂደት ውስጥ ኬቶና ስለሚፈጠር የበሽተኞቹ የብዙ ጊዜ መውደቅ ወይም ተዝለፍልፈው ራስን የመሳት ሁኔታ መጠኑን በእጅጉ ይቀንሳል። አውሮፓውያን አቆጣጠር 2050 ዓ.ም ተልገደማ ላይ የዓለማችን ህዝብ 1/3ኛው የሚሆነው እድሜው የ60 ዓመት ሽማግሌ ይሆናል። እንደ አውሮፓውያን አቆጣጠር 2000 ዓ.ም ላይ 600 ሚሊዮን የሚሆነው የዓለም ዜጋ ከ60 ዓመት በላይ ነበር። በበለጸጉት ሀገሮች የኑሮ ዘይቤ በመቀየሩ ብዙ ሰዎች ለረጅም ጊዜ በምድር የመኖር እድል ቢኖራቸውም የብዙ ሀገሮች ኢኮኖሚ ሊናጋ እንደሚችል ይነገራል። እንደ ተባበሩት መንግስታት አቆጣጠር እንደ አውሮፓውያን ከተ 2050 ዓመት ገደማ የዓለም ህዝብ የወጣቱ ትውልድ እድሜ አብዛኛው ከ14 ዓመት በታች እንደሚሆን ይገመታል። አድማጮቻችን ለዛሬ የነበረን ከዚህም ከዛም እዚህ ላይ ፈጸማል። ሳምንት በተመሳሳይ ዝግጅት እስከምንገናኝ መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ ጋር።
Oh! ሀገር ሀገር አንቺ የማይሆን ሻሻረ ፈረሰ የቆንጆ መገኛ ጥቅምት ባያለፈ ሙሽሪት ሙሽራው ሲገቡ በጫጉላ ማሳሳች የጋው መከራ ሙሽሪት ሙሽራው ሲገቡ በጫጉላ ማሳሳች የጋው መከራ እኔ ወይ እርሃብ ይጥፋ ተብሎ ሲፎከር ስታይ እኔ ወይ እርሃብ ይጥፋ ተብሎ ነገር ይከላይ እም የኢትዮጵያ የታሪክ ሀገር ሙስሊም ክርስቲያኑ ያለው ፍቅር ድንዛ ቻንድ ነው መርሃባ መርሃባ ፍቅር ባህላቸው ቱም የተስማማ ስማቸው አንድ ነው አዳምና ደም ሔዋን እና ሐዋ ያው ወርቅስ ስማቸው አንድ ነው አዳምና ደም ሔዋን እና ሐዋ ያው ወርቅስ ለጆችሽ ለፍቅር የተስማሙለት እርሃብን ለማጥፋት የመከሩለት ያኔ እናታችንን እሷን ነው ማየት ያኔ እናታችንን አንቺን ነው ማየት ድንበር ድንበርሽ ክብር ጸዳልሽ ያማረ አምሳለ ገነት አየርሽ ተስማሚ ዘላለም ህይወት ባርባ መንጭ የታደልሽ ባለበረከት አንቺ በመሆንሽ ያገር መቤት አሁንም ኮራበይ ዝናበይ ስሞት አሁንም ኮራበይ ዝናበይ ስሞት ተርሽ ጀግኖችሽ ላይ እንልበይ ባለም ከም ያስተርስ ጀግኖችሽ ላይ ኃይለ ተመልከቱት ያለኝን ጉልበት ህዝቤ ማጨዋነው የምኮራበት ከደን ተመልከቱ ወይ ኮማማሬ ወርቁ ሺ ያለው ምንም ይጥራኝ ዛሬ ከነን ሳብለሽ ላታስቢላፍታ ስለሽም ግምት ነው ለወገኗ አለኝታ ወዴት ተገፋ ወዲያ ካለም ጋር መሰረት የትኑ ባልደፈረ መታለል የማላውቅ ብንሃስ በብር በወርቅ ላይ ወርቁን ለደራገበ እኔ ነኝ ኢትዮጵያ ሩባለስነ እኔ ነኝ ኢትዮጵያ ሩባለስነ ብለሽተና ገሪ ይቅርዝምዝም ጥላትሽን ያፈረ ይስበር ከስሙ ጥላትሽን ያፈረ ይስበር ከስሙ
ታላቅ የስፖርትና የባህል ፌስቲቫል በስቶክሆልም ከተማ ሊካሄድ ነው። ከሀገሩ ልጆች ጋር በሀገሩ ቋንቋና ሙዚቃ እየተደሰቱ ከመገብና መጠጥም እየተቋደሱ ከወዳጅ ዘመዶ ጋር የልቡን የሚያወግበት ቀን አልናፈቀውትም? ልጆቹ በተለያዩ ስፖርታዊ ጨዋታዎች እየተሳተፉ ሜዳውን ሲቦርቁበት አካባቢው በሀገር ባህልና ዘመናዊ ሙዚቃዎች ቀለጥ ሲል ሀገር ቤት ያሉ ያህል ይስማውታል። ይህ በጉጉት የሚጠበቀው ለዩ የኢትዮጵያ ነመሰብሰቢያ ቀን ቅዳሜ ኦገስት 9 2014 ዓመተ ምህረት መሆኑን ስናበስር በታላቅ ደስታ ነው። ይምጡ እኛ ከምንለው በላይ ተደስተው እንደሚሄዱ አንጠራጠርም። ለዚህም ምስክሮቻችን ደግሞ በየአመቱ ከቤተሰቦቻቸውና ከዘመድ ወዳጆቻቸው ጋር የሚመጡት የስፖርት ቤተሰቦች ናቸው። ቦታው ሃሉንዳ ብሩና ኢፔ ቀን ቅዳሜ ኦገስት 9 2014 ዓመተ ምህረት ሰዓት ከጧቱ 9 ሰዓት እስከ ምሽቱ 18 ሰዓት ድረስ በእለቱ በሕፃናትና በአዋቂዎች የእግር ኳስና እንዲሁም ሌሎች አዝናኝ ውድድሮች ተዘጋጅተዋል። ዋንጫ፣ ሜዳሊያና ልዩ ልዩ ሽልማቶችም እርሶን ይጠብቃሉ። ለክም ዳም ነው በሀገር ባህል አለባበስ ሽክ ብለው ለሚመጡም ለዩ ሽልማት ተዘጋጅቷል። መስተናግዶችንን አጠናቀን የርሶን መምጣት በጉጉት እንጠብቃለን። ይምጡና በጋራ እንደሰት በጋራ እንዝናና የሚላችሁ በስዊድን የኢትዮጵያን የባህልና ስፖርት ፌዴሬሽን ነው። በአመት አንድ ጊዜ ለርሶና ለቤተሰቦም ጊዜ ይስጡ። ለተጨማሪ መረጃ በ073 969 2868 ወይንም 076 220 544 መደወል ይችላሉ። በስዊድን የኢትዮጵያን የባህልና ስፖርት ፌዴሬሽን
አድማጮች በመከታተል ላይ የምትገኙት ከዚህ ከስዊድን ስቶክሆልም የሚተላለፈውን የኢትዮጵያ ድምጽ ሬዲዮ ነው። ቀደም ብለን በመግቢያችን ላይ እንዳስተዋወቅነው ከሰሞኑን በሙኒክ የአውሮፓውያን በኢትዮጵያውያን በአውሮፓ ስፖርት በባህልና ፌስቲቫል ውድድር ሲካሄድ ሰንብቶ ተጠናቋል። ይሄን በማስመልከት እንግዲህ አንዳንድ ነጥቦች ለመነጋገር እዚህ ኢትዮጵያ ድምጽ ሬዲዮ ባልደረቦችም እዛው ይገኛሉ። ሙልጌታ መስመር ላይ አለ፣ አንዳንድ ነገሮች እንዲነግረናል። ታሎ ጠና ይስጥልኝ።
ታሎ ጠና ይስጥልኝ። ግሩም እንዴት ሰነበታችሁ?
እግዚአብሔር ይመስገን ደህና ነን። ደህና ናችሁ እናንተ እንዴት ናችሁ?
እግዚአብሔር ይመስገን እኛ በጣም ደህና ነን።
ድምጽ በጣም ሻርፕ ነው። በጣም በቃ ቁልጭ ነው። ማታ ፌስቱን እዛ እንዳደር ከሳብቅብሃል?
ነው ፌስት አልገባንም፣ ችግሮች ስለነበሩበት ፌስት አልገባንም።
ኦኬ ኤኒዌይ ወደ እሱ እንመጣለን። እንዴት ነበር ጉዞ ከዚህ ጀምሮ ጀርመን አጠቃላይ ሙኒክ እንዴት ነው?
ሙኒክ አሪፍ ጥሩ ከተማ ነች፣ ምታምር ከተማ ነች። የአየር ሁኔታዋ በጣም እንትን ነው፣ ከባድ ነው፣ ዝናብ ነው።
እዚህ ሰዓት ነበረ እንደምታስታውሰው በጣም ሙቀት ነበረ እና እንዴት እዛ
እኛ ስንነሳ ሙቀት ነበረ። ከዛ ለዛም ነው ሙኒክን እንደዛ ጠብቀን ጃኬት የሚባል ይዘና ሌት ነው እና እዚህ ላላስፈላጊ ወጪን የሚባል እየደረገ ነው የአየሩ መቀየር።
ኦኬ እንዴት ነበር አጠቃላይ ፌዴሬሽኑ ያዘጋጀው? ያው ዋናው የተካሄደበት ምክንያት የስፖርት እና የባህል ፌስቲቫል አለ፣ እግር ኳስ አለ፣ ሌሎችም ዝግጅቶች ነበሩ። ህዝቡ፣ ሁኔታው፣ አጠቃላይ ፕሮግራም ዝግጅቱ እንዴት ነበር?
እውነት ለመናገር ህዝብ በጣም በጣም ብዙ ህዝብ ነው የነበረው። ማለት ከየአመቱ ከምትጠብቀው በላይ ነው የሚሆነው።
ኦኬ
ከምትጠብቀው በላይ ነው
የመጣው ሰው። ሃሎ 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 ሃሎ
አይገሩም እሰማም ነበር
ተቋርጠህ ነበር። እሺ እስቲ እንግዲህ ወደ ስፖርታዊ ውድድሮቹ እንመለስ። እንደሚታወቀው እንግዲህ የስዊድን ቡድን ዘንድሮ በአንዳንድ ችግር ምክንያት መስለኛል አልሄደም። ይሁንና ሌሎች ውድድሮች እንዴት ነበሩ?
ሌሎች ውድድሮች ጥሩ ነበሩ፣ ግን እዚህ ላይ የስዊድን ቲሙ አለ ባይደም የስዊድንን ወክለው የሚጫወቱ የነበሩ ልጆች ለኖርዌይ እየተጫወቱ አይተናቸዋል።
ኦኬ
አንዳንድ ልጆች ለኖርዌይ ተጫውተዋል። እሱን ያሉትን ምንድነው የተፈጠረው? ለምን ካንስ ክለብ ወደ ሌላው ላንድ ካንዶ ሀገር ወደ ሌላው ሀገር ለምን ተጫወቱ? እሱን በሰፊው የምንመጣበት እና ምን እናነጋግራቸው ነገር ይሆናል።
በጣም ጥሩ።
ያው ከተጫዋቾቹም ጋር ፕሮግራም ይያለው።
ኦኬ።
ከመጣን በኋላ እናወራለን በሱ ጉዳይ።
አጠቃላይ እንግዲህ በየአመቱ የሚጠበቀው የኳስ የዋንጫው ውድድሮች እና ሁኔ ውጤቶች ነበሩ። ማን አሸነፈ ዘንድሮ? ማን ነው ሻምፒዮን?
ዘንድሮ ለንደን ነው ያሸነፈው። አራቱ ቡድኖች ከታወቁ በኋላ ሆላንድ ከኖርዌይ ነበር ሆላንድ ኖርዌይ ሆላንድን 1-0 አሸነፈ። በርሚንግሃም እና ለንደን ተጫውተው ለንደን 2-0 አሸነፈ። ትላንትና የፋይናሉ ጨዋታ ለንደን እና ኖርዌይ ነበረ። ኖርዌይ 2-1 ተሸንፎ
ሁለተኛ ሆነ ማለት ነው።
ራሱን ያገለለ ሁለተኛ
ኖርዌዮች ቢያሸንፉ ጎረቤቶቻችንም ስለነበሩ እንግዲህ ጥሩ ነበር። እንግዲህ ይሁን ምንም አይደለም።
አዎ አይ እንደውም ከሱ የበለጠ ተጫዋቾቹም የኛ ስላለበት ግማሽ ስዊድን ግማሽ ኖርዌይ ቢባሉም
ኖርዌይንስ ደግፋቸው ነበር ማለት ነው።
አሁን ለመናገር ከዝናቡ አኳያ ወንድም አልደገፍንም። በረከት ነበር ተሰጠለ።
አንዴ ይሄን ነጋገር በሜዳው ማንነበርኩም እንዳትል።
በሜዳው ነበር የሚጥለው ዝናብና የሚጥለው ንፋሳማ ስለነበረ ርቀህ ነው የምታየው የነበረው። ድጋፍህን ብትሰውም ይሰማህ አይኖርም ነበረ።
ስለዚህ ለንደን የዘንድሮ ሻምፒዮን ሆኗል ማለት ነው።
ሌላው ለየት የሚያደርገው ለንደን የዘንድሮን ሻምፒዮን ብቻ መሆን ሳይሆን ለንደን አዲሱን ዋንጫ በመውሰድ የመጀመሪያውን ሀገር ሆኗል።
አሃ ዘንድሮ
ከዚህ በፊት የነበረውን ዋንጫ ስዊዞች ወስደውታል።
ሶስት ጊዜ አሸንፎ ማለት ነው።
ስዊዝ ሶስት ጊዜ አሸንፎ ብሎ አድርጎታል።
ኦኬ በጣም ጥሩ። ከዚህ ቀጥሎ በቀጣይ የት ነው የሚዘጋጀው? ይሄ የአውሮፓ
በሚቀጥለው አመት ከጀርመን አይወጣም። ፍራንክፈርት ነው
እንዴ? እንደዚያ ይቻላል?
ሶስት ሀገሮች ናቸው ለማዘጋጀት ጥያቄ አቀርበው የነበሩት፣ ኢትዮ ዙሪክ፣ ኢትዮ ስቶትጋርድ እና ኢትዮ ፍራንክፈርት ነበር እናዘጋጅ ብለው የጠየቁት።
አዎ
እዛ ቦርዶቹ ተሰብስበው ለፍራንክፈርት ሰጥተውታል።
ይሄ አብላጫ ድምጽ ነው። ይሄ መቼም አንዴ ስቱትጋርት አንዴ ፍራንክፈርት አሁን ደግሞ ሌላ ይያሉ እዛው ላይ አስቀሩት ነው። ኤኒዌይ እንግዲህ እሱ
አሁንም ሌላው በዚህ ጉዳይ ላይ ካነሳው አይቀር ትላንትና እዛ አካባቢ የነበሩትን ሰዎች ከውጤቱም በኋላ ልናገራቸው ሞክረን ነበር። ማለት እነሱም ፌዴሬሽኑን ይህንን ነገር ተናግሮ ነበርና ምንድን ነው ጀርመን አንድ አመት ብቻ ነው የተዘለለው እንጂ ሶስት አመት ሙሉ እዚሁ ተደረገ ምንድን ነው የሚል ሰቡም ተዋሚ አለው። ወደ ሌላው ሀገር መውጣት ቢችል ነው የሚለው
ቢዳረስ ጥሩ ነው። ይሄ ወይ እንደ ነገሩም ለአዘጋጆቹም ሀገሮች የሚጠይቁትም ሀገሮች የሚወስነው ነገር ነው። እሱን እንመለስበታለን። በአጠቃላይ እንግዲህ ጥሩ መንፈስ ነው የነበረው ማለት ነው። እንግዲህ ይሄ ስፖርት ፌስቲቫል ተጠናቋል አይደለም?
አዎ በትናንትናው ዕለት ተጠናቋል።
እስቲ እንግዲህ ስፖርቱን እንትን ብለን ወደ ፌስት፣ ያው ሙዚቃ የሚደረጉ ዝግጅቶች አንዳንድ ጊዜ ያው የፕሮግራሙ ማድመቂያዎች ናቸው። የፌስቱ ሁኔታ እንዴት ነበር?
አዎ ከዛ በፊት ግሩም አንድ ወደ ፌስቱ የመጨረሻው ፕሮግራም ከመሄዳችን በፊት ሁሌ የኢትዮጵያን የአውሮፓ ስፖርት ዝግጅት በሚኖርበት ሰዓት እንደ አንድ እኔ አሁን እንደ አንድ ዝግጅት የሆነ የመጣ ይመስለኛል።
እንዴት ማለት
ሜዳ ላይ የሚደረጉ ማለት ባህል ያልሆነ ነገር ሁሉ ይተላለፋል። የጫት የሽሻ ጉዳይ
ኦኬ።
ይሄ ባለፈው ማመት አንስተናል። ዘንድሮ የበባሰ መልኩ
ይሄ እንግዲህ በጣም ነው ማለት አንደኛ ስሙ ራሱ የኢትዮጵያን ስፖርትና የባህል የሚለው ነገር ትልቅ ሰባለው። እንዲህ አይነት ስፖርታዊ ቦታዎች ላይ ይሄ በፍጹም እንግዲህ መኖር አልነበረበትም፣ መኖርም የለበትም። እንግዲህ ይሄን ፌዴሬሽኑ በጥብቅ ሊያስብበት የሚገባ ጉዳይ ነው። እንግዲህ እስቲ ወደ ፌስቱ
ምንድነው የሚያነሱልህ ሲጠይቃቸው እንደዚህ አይነት ነገር እየተደረገ ነው ከስፖርት ኮሚቴ ሰዎች ጋር። አይ የሰው ኃይል የለንም የቱን ተቆጣጠረ የቱን እንተወው ነው የሚለው። ለማንኛውም በሚቀጥለው ፕሮግራማችን ዋና ሊቀመንበሩን ፈቃደኛ ሆነዋል ይዘናቸው እንቀርባለን።
ኦኬ በጣም ቆንጆ። እስቲ ሙዚቃውን ነገር አድርገንና እንሸጋገር።
አዎ እንግዲህ ትላንትና ያው ጃኑ ባንድና ማህሙድ አህመድ ነበር የተባለው።
አዎ
ፌስቱ ጋር ሁሉም ሰው ተገኝቷል። አንደኛ ፌስቱ ሊደረግ የነበረበት ወደ 40 ኪሎ ሜትር ነው።
ኦ
አንድ ሁለተኛ ምንድነው በሰዓቱ በራል ተከፈተ።
ኦኬ
ያው ደሞ የኢትዮጵያ ባህል ሰልፍ ላይ ብዙ መቆየት አንችልም ወይ ትግስት የለንም ይመስለኛል። ትናንትና ረብሻ ተፈጥሯል። ምን ረብሻ ተፈጠረው?
ረብሻ በዚሁ ምክንያት ነው
አስገቡን። ያው ኮሚቴዎቹ በሩን ባለመክፈታቸው ረብሻ ተፈጠረበት። ፖሊስ የጀርመን እንግዲህ ያው ፖሊሶቹ ማለት ናቸው የመጡት። መንደዛም ሆኖ መግባት አልተቻለም። አልከፈቱም ነበር በመሃል ከየትኛው በኩል የተወረወረ ነገር አናውቅም። ሁለት ረጃጅም መስታወቶች ተሰብረዋል። የተወሰነ ሰው ጥሶ ገብቷል። ከዛ በኋላ ፖሊስ ትኬት ከያዘ ውጭ ሌላ ሰው እንዳይገባ ብሎ ትእዛዝ አስተላልፏል ይመስለኛል። በዚህ ዝግጅት ትልቅ ኪሳራ ለፌዴሬሽኑ ይሄ ነው የሚሆነው። ለሙኒክ
ምንድን ነው ሰው አንገዛም ትኬት ነው አንገባም ነው ምንድን ነው ወልፈው ነገር?
አይ መግዛት አለ መግዛት አይደለም እንኳ አትገቡም ነው።
ለምን እንደሆነ ማለት አሃ ሰዓቱ
ኦልሞስት
ኦኬ
አው አንድ ሰዓት ሆኗል ከአንድ ሁለት ሰዓት ሆኗል ኦልሞስት ለሊት
ወይ anyway እስቲ እንግዲህ ይሄም በቀጣይ የሚታይ ነገር ነው የሚሆነው። እንግዲህ ሙልጌታ ሌላ ቀረ የምትለው ነገር ካለ ነገርንና በዚሁ እናጠቃል።
ምንም የሚቀረኝ ነገር የለም። እንግዲህ ያው የሚቀጥለው ሳምንት ወደ ስቶክሆልም እስከምንመጣ ጉዞችንን ተነስተን እሁድ እስከምንገናኝ ስቶክሆልም ናፍቃናለች።
በጣም ጥሩ አመሰግናለሁ ልጌታ መልካም ሁሉ።
በጣም አመሰግናለሁ ጉሮ
ለሚያገር ያሰው
አርማጆች በመከታተል ላይ ያላችሁት እዚህ ስዊድን ስቶክሆልም ከሚገኘው ኢትዮጵያ ድምጽ ሬዲዮ የዛሬ ለተሰንበት ፕሮግራም እየተላለፈ ይገኛል። እንግዲህ በመግቢያችን ላይ እንዳስተዋወቅናችሁ ዛሬ ሰፋ ያለውን ጊዜ የሚይዘው ፕሮግራማችን የቃለ ምልልስ ፕሮግራም ነው። እዚህ ስቱዲዮ ውስጥ እንግዳ ይገኛሉ። አቶ ተክሌ የሻው ይባላሉ። የሞረሽ ወገዴ የአማራ ድርጅት ሊቀመንበር ናቸው። ከሳቸው ጋር በዚህ የሲቪክ ድርጅት ዙሪያና በሌሎችም ነገሮች ላይ ሰፋ ያለ ቆይታ ይኖረናል። ከዚህ በኋላ እስከ ዜና መዳረሻን ቆይና ከዜናም በኋላ በስፋት የምንመለስበት ሁኔታ ነው። አቶ ተክሌሻው እንኳን ደህና መጡ ወደ ኢትዮጵያ ድምጽ ሬዲዮ ስቱዲዮ።
አመሰግናለሁ፣ እንኳን ደህና ቆያችሁኝ።
እንግዲህ አቶ ተክሌሻውን ብዙ ሰው እንደሚያውቅ ገምታለሁ። እንደው ባጭሩ አቶ ተክሌሻው ማን ናቸው ብሎ አንድ ሰው ቢጠይቅ እኔ ማን ነኝ እላለሁ? እስቲ ባጭሩ
እኔ እንግዲህ ራሴን የምገልጸው በመጀመሪያ እናት አባቴ ያወጡልኝ ስም ተክሌ ሻው መኮንን እባላለሁ። ተወለድኩት ጎንደር ክፍለ ሀገር፣ እንድሮ ጠቅላይ ግዛት ይባል የነበረው ጋይንት አውራጃ ነው። እዚያው ክፍለ ሀገር ነው ትምህርቴን ያጠናቀቅኩት። እዚያ በኋላ በእድገት ህብረት እድገትና ዘምቻ ተሳትፌያለሁ። ከእድገት ህብረት በኋላ በነበረው የኢትዮጵያ ፖለቲካ ሁኔታ ወደ ዩኒቨርሲቲ ገብቶ ለመጨረስ ስላልተቻለ ሁለት ዓመት ቆይታ በኋላ ወደ ስራ ዓለም ገብቼ በተለያዩ የመንግስት ስራዎች ሰርቻለሁ። መጨረሻ ላይም የትምህርት ፍላጎቴን ለማጠናቀቅ በአዲስ አበባ ዩኒቨርሲቲ ፖለቲካ ሳይንስ እና ዓለም አቀፍ ግንኙነት መጀመሪያ ዲግሪን ይዣለሁ። ወያኔ አገር ሲቆጣጠር የመስራትም የመንቀሳቀስም መብት ባለመኖሩ የተለያየ ጊዜ ያስሮኛል። በተለያዩ ጋዜጣዎችና መጽሔቶች ላይ ፍላጎቴን አላማዬን ስገልጽ ኖሬያለሁ። በዚያም በርካታ ጊዜ መታሰር እና ከዛ የመቀጣት ገጥሞኛል። መጨረሻም እንግዲህ ሳልስፈካል ማለት ኢደፓን ከመሰረቱት አንዱ ነኝ። ከሄደ ባካር በነበረኝ ግንኙነት 93 ዓመተ ምህረት በተደረገ የተማሪዎች ነውጥ እሱን አስተባብራል በሚባል ሽዋሮ ቤት በጣም አሰቃቂ ሆነ እንግዳ ታስሬ እዚያም የተወሰኑ ሰዎች ሲፈቱን እንዳለ መፍታት ወሰኑ። ያ ደግሞ ህይወቴን አደጋ ላይ የሚጥል ስለነበረ አሁን ልጄ ኬንያ 4 ዓመት ቆይቼ ኬንያ ላይ አሁን ያሉትን 3 መጻፍቶች ጽንስ ጽፌ አሜሪካ ገብቼ ስልጣን ተሻሚ ትግሮችን የኢትዮጵያ አንድነት ብሶት እና ታደገ የሚሉ መጻፍቶች ጽፌ ያለሁ። አሁን ደግሞ በወገኖቻችን ላይ የሚደርሰው ስቃይና በደል ጠጉንቱን ወሰኑን አልፎ እየፈሰሰ በመሆኑ ለአንድ ህዝብ መጮህ አለብን በሚል ሞሮሾ ግን ያመረጥ ጊዜ በመስረት የሱ ሊቀመንበር ነኝ እና ተክሌሻው ባጭሩ እንዲህ ይመስላል።
አመሰግናለሁ በጣም። እንግዲህ እስቲ ምን ነገር ጣለው ወደ ስዊድን ስቶክሆልም?
ወደ ስዊድን ስቶክሆልም የመጣሁት ሞሮሽን በዓለም አቀፍ ደረጃ ላይ እናደራጃለን እና ሞሮሽን ከተቀላቀሉት የመጀመሪያ ሰዎች አውሮፓ ከዚህ ሁን የሚገኙ ሰዎች ናቸው። በተለይም ወዘሮ ዘሪቱ የማነህ አሁን አጠላቃይ የሆነ ድርጅት የማጠናከር ስራ ነው የምንሰራው። ስለዚህ የመጀመሪያው ትናንትና ተካሂዷል። አላማውን ወደፊት ክሎቹ ምንድናቸው የሚውትን ፈቃደኛ የሆኑ ኢትዮጵያውያን ከሁሉም በላይ ሰባነት ተሰማናል የሚሉ ዘረቦ ጭራሻ ደግሞ የጥቃቱ ሰለባ የሆነው አማራ ጉዳውን አውቆ ድምጽ መሆን እንዲችል እሱንን በአካል ተዋይቶ የሐሳብ የመረጃ የሰው ኃይል ድጋፍ ለማሰላሰብ ነው የመጣሁት። ይነገ እናንተ ተጠናቀናል። በሚቀጥለው ሳምንት ወደ ጀርመን አመራለሁ፣ ከዚያም ወደ ለንደን አመራለሁ እና ዋናው የአማራውን ብሶት ችግር ለአማራው ልጆች ሁሉም በላይ ኢትዮጵያዊነት ይስማማና ለሚሉ ኢትዮጵያ ልጆች ለተርፈ ደግሞ ለማንኛውም ሰባይ መብት ለሚሰማው ዛሬ ዓለም የእንስሳት የጽዋት ህይወት መጥፋት የለበትም ብሎ በሚጮህበት ዓለም አንድ ሰፊ ታሪክ ያለው ሃይማኖትን ከስርዓት ህግን ከባህል አጣጥሞ ኢትዮጵያ ለረጅም ዘመን ጋር ካያያዙት የሆነ በቁጥሩም በአስዋጽኦም ከፍተኛ ባህዙ ሲጠፋ ያንን እንዲጠፋ መፍቀድ የለብንም የሚሉ ወገኖች ድምጽ ለማሰማት እየተንቀሳቀስ ነው።
በጣም ጥሩ። ሞረሽ ወገን ያማራ ድርጅት እኔ እነቱን ለመናገር ሞረሽ የሚለውን ቃል ራሱ ሞረሽ ከተመሰረተ በኋላ በሚዲያ ካየው በኋላ እና አንዳንድ ነገሮችን አይቼ ነው ትርጉሙን ራሱ ያወቁት። አላውቅም ነበር። ምናልባት ማያውቁ ይኖራሉ ብዬ ገምታለሁ። ምን ማለት ነው ሞረሽ ማለት?
ሞረሽ በሰዋሰው በአማርኛ ሰዋሰዋችን እንደምታውቁት የንግግር ክፍሎች ምንላቸው አሉ። 8 የንግግር ክፍሎች አሉ። ከ8 የንግግር ክፍሎች ሞረሽ የሚለው ቃል የተጸወው ስም ወይም የስምት ህክ ማለት ነው። እንደ ስም የሚያገለግል ማለት ነው። ስለዚህ በአማራው ባህል ሞረሽ በሁለት ምክንያቶች ጥቅም ላይ ይውላል። የመጀመሪያው አንድ የቤተሰብ አባል ወደ አንድ ቦታ ይላካል ይሄዳል። ግን መምጣት በሚገባው ቦታና ጊዜ ሳይመጣ ሲገኝ ፀሐይ ብርሃኗን ስትነሳ የሰው ምን ሆነ ብሎ ቤተሰቡ ይጨነቃል። ስለዚህ ይመጣበታል ተውሎ በሚፈልገው አቅጣጫ በኩል ቤተሰቡ ወጥቶ ሞረሽ ይላል። በስሙ ቢጠራው ስሙን ተከትሎ እርኩስ መንፈስ ይዋጋዋል፣ ጉዳት ያደርስበታል ተብሎ ይታመናል። ሁለተኛ ጠላት ብቻውን መሆኑን አውቆ ጉዳት ያደርሰዋል ብሎ ስለሚፈራ ዝም ብሎ በተጸውዖ ስም ሞረሽ ይባላል። በድምጽ ስለሚተዋወቁ እሱም ድምጹን የሚያሰማው ው በማለት ነው። ይሄ አንዱ ተግባር ላይ ሙልበት ነው። ሁለተኛውና ሰፊ ጥቅም የሚውለው እንደሚታወቀው ኢትዮጵያ ለረጅም ዘመን ተላዩ የውስም የውጭም ጦርነት ከረብ ከመርቻ ሀገር ናት። በተለያየ ምክንያት ኢትዮጵያን ታሪክ የሚያጠኑ ሰዎች ከ250 በላይ ባለው ዘመን እንኳን ብንቆጥር 10 ዓመት ኢትዮጵያ ሰላም ያገኘችበት ጊዜ የለም። ስለዚህ ሁልጊዜ ሽብር አለ፣ ሁልጊዜ ጦርነት አለ፣ ሁልጊዜ ፍርሃት አለ። በዚህ የተነሳ አንድ አካባቢ ባልተወሰነ በድንገተኛ ወይም በታወቀ ምክንያት ሊወር ሲመጣ እሳት አደጋ ሲነሳ በአጠቃላይ ከዚያ አካባቢ አቅም በላይ የሆነ ነገር ሲደርስ ሞረሽ ታረቁ ጥሩ ሞረሽ ይላሉ። ድረሱልን፣ ተጠቃን፣ ተደፈርን ማለት ነው። ይሄ በተግባር የሚቦነ ስለዚህ ዛሬም ስሙን የተቀመጠበት አማራው ከምን ጊዜውም በላይ ጉዳት የደረሰበት ነው። ኢትዮጵያዊነት መብቱ ተክዶ ከመገደሉ ከመታሰሩ አልፎ ኢትዮጵያዊ አይደለም ተብሎ ከኢትዮጵያ ክልሎች አያቱ ቅድመ አያቱ አባቱ በደማቸው ባጥንታቸው ካስገበሩት ክልል እንዲባል ተረጓ። ስለዚህ ከዚህ የተሻለ ስም አላገኘን ሞረሽ ይያልነ እንዲሰማ እንዲተባበር እንዲጮህ የተመረጠ ስም ነው።
በጣም ጥሩ። መቼ ነው የተመሰረተው?
እንግዲህ ሞረሽ እንዳጋጣሚ ከዚህ ከተወሰነ ቀን በኋላ ዛሬ በእኛ አቆጣጠር እንግዲህ ነሐሴ ይገባል አይመስለኝም በፈረንጆቹ ዛሬ 14 ነን በ14 ሾት ነው በእኛ 2005 ሆኖ ነው እዚህ ሁለት አመት ያረግን ነው የህልውናው በጣም አጭር ጊዜ ነው ለመመስረቱም ገፊ ኃይል የሆነው ጉራ ፈርዳ ላይ የተፈጠረው የመጀመሪያው በገፍ ማንንም አማራው ወይም ኢትዮጵያዊው ጆሮ ዳባ ለባስ ብሎ ነው እንጂ ወያኔ ከገባበት ጊዜ ጀምሮ ከትግራይ ክልል ጀምሮ አማራውን እያጠፋ ነው የመጣው በተናጠልም በቡድን ነው ግን በ2004 ላይ ጉራ ፈርዳ የተደረገው አይ እንዲህ ሰዎች እንግዲህ ምን ያረጋሉ በተናጠላልናቸው አንዴ በገፍ ብናባረራቸው ምን ያረጋሉ ከሚል ትቢት ተነስተው ጉራ ፈርዳ ይኖሩ የነበሩ አማራዎችን በአንድ ጊዜ 22000 በተካታይ ደግሞ 38000 አማራዎች ሲያባረሩ ይሄ እንግዲህ ሌላ ነገር ነው እና እስከዛሬ በወደ ሰፊነትም ወያኔ በገባበት ቀዳዳ ገባ በዘር መደራጀት ወያኔ መሆን ነው ኢትዮጵያ ማጥፋት ነው የሚለው ሐሳብ ገዝፎ በመኖሩ ይንን ሰብረን መውጣት አለብን የሚሉ የተወሰኑ ሰዎች ተገናኝተን የዛሬ 2 አመት ገደማ ነው እንግዲህ ሞረሽን የመሰረት ነው።
ግን አንድ ጥያቄ አለ። እርሶ እንደሚሉት በአማራው ህብረተሰብ ላይ የደረሰው ችግር ድሮ የመጣ ከሆ ድሮም ያለ እና የነበረ መሆኑ ይታወቃል። አልዘገየም ወይ ይሄንን ነገር እንትን ለማለት? ከዛ በፊት በርካታ ችግሮች መድረሳቸውን በመሳሌነት ብዙ ነገሮች መጥቀስ ይቻላል። እና አሁን እንደመነሻ የሆነው ጉራ ፈርዳው የመፈናቀል ድርጊት ሆኗል። በርግጥ ግን ከዛ ቀደም ብሎ እጅግ በርካታ ነገሮች ሲደርሱ የዛን ጊዜ የት ነበር ህዝቡ? እናንተ የት ነበራችሁ ይባል ምን ይባላል?
እዚህ ፈፍ ተብሎማ ይሄን በተመለከተ የመጀመሪያው ኢትዮጵያዊ በመጀመሪያችን ላይ አማራና ኢትዮጵያን ይሄ የተማሪዎች እንቅስቃሴ ሲጀምር ጀምሮ ኢትዮጵያውያኖቹ አማራው ስለዚህ አልተረዱትም። ይሄን አፍራሽ እንቅስቃሴ አማራው ልጆች በቀጣ ሞት ዛሬ መንገድ ደግፈው እናምናለን የተለያየ ምክንያት ይሰጣል። ዛሬ አይደለም አማራው በሁለት ግዱስ ጊዜም ከፍተኛ ጉዳት የደረሰበት አማራው ነው። በጣሊያን ጊዜም ከፍተኛ ጉዳት የደረሰበት አማራው ነው። በኦሮሞ ወረራ ከፍተኛ ጉዳት የደረሰበት አማራው ነው። በኢትዮጵያ ቢወጥም ላይ በግራ ቀኙ ከፍተኛ ጉዳት የደረሰበት አማራው ነው። በወያኔ አገዛዝም ሆን ተብሎ ፕሮግራም ተነድፎለት በማያሻማ መንገድ የትግራይ ህዝብ ጠላት አማራ ነው ተብሎ ተነድፎ ሲንቀሳቀስ የአማራው ልጆች የነገኛ ያጠፋ ነው አላሉ። በርካታዎቹ እንደውም ከራስ አሉላና ከአጼ ዮሐንስ ጋር ይያገናዘው እንደዚህ እኮ ዮሐንስ ልጆች ናቸው እንደዚህ እኮ ያሉ አሉ ልጆች ናቸው ስልጣን ፈልገው ነው እንጂ ኢትዮጵያን አይገነጥሉም አማራን አያጠፉም የሚል ነበር። እና ያንን የተረዱት በዚያን ጊዜ በ1958 ዓመተ ምህረት ደጃዝማች ጻሃውን ቆስላሴ ይሄ ነገር ኢትዮጵያና አማራን ያጠፋል የእንቅስቃሴ ለውጥ አያምረንም የሚል ሙከራ አድርገው ነበር ግን ሰሚ አላገኙም። እዚያ በኋላም በ1983 ወይም 84 የሽግግር መንግስቱ ሲመሰረት ፕሮፌሰር አስራት ይነን አይተው ከተከዘማ 87 መቀመጫ ካላቸው የሽግግር መንግስቱ ፓርላማ አባላት ወይም ተወካይ ከተባሉት አንዱ እሳቸው ነበሩ አዲስ አበባ ዩኒቨርሲቲን በመወከል። ስለዚህ ያ የተሰኔ ስምምነት የሚባለው በሻቢያ ኦነግና ህዋት የተፈረመው ህጋዊ ሰነድ ሆኖ ሲቀር እኔ ይነን ለማጽደቅ መብትም ውክልናም የለኝም ይሄ ኢትዮጵያንም ያፈርስ ነው ብለው ብቸኛው ተቃውሞ እሳቸው ናቸው። ኋላም በተከታታይ በሐረርጌ ባርሲ በበደኖና በአርባ ጉጉ በደረሰው ህዝብ ጭፍጨፋ ላይ ይህን ህዝብ እናድን ብለው ጀምረው ነበር የመላው አማራ ህዝብ ድርጅት የሚል ያንን እሳቸውን የኢትዮጵያ ሞራኖች ኢትዮጵያ እንደተቆሙ ሰዎች አልተባበሯቸው። ይሄ እንደነሱ መሆን ነው አማራው እንዲህ ማለት ነው ማህደም ባመወር የለበትም አማራው መዳጅ የለበትም ያጠፉን ነው የሚል ብዙ ትችት ቀረበባቸው። እሳቸው ግን ባለማቸው ገፉ ወጀርሻ እንደምታውቀው አፍረው ገደሏቸው። እዚያ በኋላ ይህን ድርጅት እንዲመራ ሰው ሲመረጥ የተገኘው ኢንጂነር ኃይሉ ነበር። ኢንጂነር ኃይሉ ስሙን ካልቀየርኩኝ አይሆንም አሉና ስሙን አፈረሱ። ከመሃድ ወደ ከመላው አማራ ድርጅት ወደ ኢትዮጵያ አንድነት ድርጅት መሰረቱት። በዚህ ጊዜ ተዳፈነ። ይህ ለሰው አማራው ራሱ እንዳያደራጅ እንቅፋት ነበር። አብዛኛውን አውቃለሁ ሁድም የገፍተናል የሚሉ ሰዎች በኢትዮጵያዊነት ታሰሩ። አሁንም አማራው ሲደራጅ ኢትዮጵያዊነትን ይጥላል ከኢትዮጵያዊነት ያፈነግጣል ማለት አይደለም ግን ይሄ የበለጠ ያፈርሰዋል ወያኔ ነው በሚል ኖረ። ሁላችንም ያ ሐሳብ ገዛን። እንደውም የሚያስተናግድ አልተፈለገም። ለሁሉም ምክንያቶች አሉት። መጀመሪያ ደረጃ ማራው ኢትዮጵያዊ ነው። ያደገው በተሰው ውስጥ ምድጃው ውስጥ ፖለቲካ ሲነገረው ኢትዮጵያዊነቱን፣ ጀግንነቱን፣ ደፋርነቱን፣ ደግነቱን፣ ሩህነቱን ነው እንጂ ይሄኛው ነገድ ይሄኛው ጎሳ ጠላት ነው እንዲያድርጓን እንዲያርገው ብለው አላስተማሩትም። በዛ ምክንያት ቤት ያሰፋ የተጋባው የተዋደደው ማህበር የጠጣው ስምርት ቤት ጓደኞቹ ከቁር ኢትዮጵያ ልጆች ጋር ነው። ከነዚያ ጋር የሚያፋታው የመሰለው የለም እንደውን ቆይ የሚል ሐሳብ ገዝቶ ኖሮ አሁን ግን መጨረሻ ላይ ቀደም እንዳልኩት መታሰሩን፣ መገደሉን፣ ስራ መባረሩን፣ የተለያየ ስም ተሰጥቶት መዘለፉን እንደምንም አልቆጠረውም። ሆደ ሰፊ ሆነ ሆነ ሁላችንም ለዚያ ምክንያት ግን መጨረሻ ላይ ግን ኢትዮጵያ ሀገር አይደለም ተብሎ ሲባረር ግን ይሄ በዛና ይነን ዝምታ ልንሰው ይገባል ያልን ሰዎች ላይ እንደመሰረት ነውና ትክክል ነው። መዘግየቱ ምንም ጥያቄ የለውም። ዋናው ጥያቄው መዘግየቱ ብቻ ሳይሆን ያለፈው ጸጸት ምንም ባይፈይድም ካሁን ተነስተን ወደፊት መጓዝ እንችል ነውና ያኛው ቀደም ቢል መልካም ነበር፣ ግን አሁን ባልኳቸው ምክንያቶች አልተቻለም።
ለመንደርደር ያህል ይሄን ያህል ከመጣን አሁን ያው ቀደም እየነገለስኩሎት የዜና ሰዓት አለን። ከዜናው ሰዓት በኋላ እንግዲህ መግቢያውን ነው ገና ያለው። ብዙ ብዙ ጥያቄና መልሶች አሉን። ከዜናው በኋላ መልስ እንደገናኛለን።
አመሰግናለሁ።
ለምን አርፍዳችኋል? 11 ሰዓት ካንደ ይቀውናል። የሰዓቱ ዜና ቀጥሎ ይሰማል። አቶ አንዳርጋቸው ጽጌ ባስቻኳይ ከስር እንዲለቀቁ ሲሉ አንድ አሜሪካዊ ኮንግረስማን ጠይቀዋል። የካሊፎርኒያ ግዛት ኮንግረስማን ሮሃር ባርቸር ይህን የጠየቁት ሰሞኑን ለአቶ ኃይለማርያም ደሳለኝ በጻፉት ደብዳቤ ነው። ኮንግረስማኑ አቶ አንዳርጋቸው የእንግሊዝ ዜግነት ያለው የተቃዋሚ ድርጅት መሪ መሆኑን አስታውሰው ባስቻኳይ ከስር ተፈቶ ወደ ቤተሰቦቹ እንዲቀላቀል ጠይቀዋል። ይህ ሳይሆን ቀርቶ በግለሰቡ ላይ የሚደርሱ ማናቸውም አይነት ሰቆቃ በሁለቱ ሀገሮች መካከል ያለውን ልዩነት እንደሚያሰፋም አብራርተዋል። የብሔራዊ መረጃና የደህንነት መስሪያ ቤትና የፌደራል ፖሊስ የጸረ ሽብር ግብረ ኃይል ሙሉ በሙሉ በህዝባዊ ወያኔ ሓርነት ትግራይ ሰዎች እንደሚመራ ከኢትዮጵያ ሳተላይት ቴሌቪዥን
ገኘ መረጃ መልከቷል። እንደ መረጃው ከሆነ የስልጣን ገደብ የሌለው እንደፈለገ የሚያስረው የሚገለው ፍርድ ቤት አቅርቦ የሚያስፈረደው የተቋም ሙሉ በሙሉ በህወሓት ሰዎች ብቻ ይመራል። ሌሎቹ የኢህአዴግ ፓርቲዎች ምንም አይነት ድርሻ እንደሌላቸውም ተገልጿል። በዚህ መሰረት ይህን ተቋም በግንባር ቀደምትነት የሚመሩት አለቃ ጸጋዬ በርሄ ቀድሞ የትግራይ ክልል ፕሬዝዳንትና ያሁኑ የጠቅላይ ሚኒስትሩ የደህንነት አማካሪ ሲሆኑ፣ ሌላኛው ግለሰብ አቶ ጌታቸው አሰፋ የደህንነት መስሪያ ቤት ኃላፊው እንደውም ኢሳያስ ወልደ ጊዮርጊስና ፌዴራል ፖሊስን በመወከል አቶ ሐሰን ሽፋ መሆናቸው ታውቋል። የኦሮሚያ ፕሬዝዳንት የነበሩትና ከአምስት ወር በፊት ከዚህ ዓለም በሞት የተለዩት አቶ አለማየሁ አቶምሳ ባዜም መስፍንና በተባባሪዎቻቸው የህዋትና የኦህዴድ ካድሬዎች አመራር ሴራ በመርዝ እንደተገደሉ የሶማሊላንድ ፕሬስ የተባለ ድረገጽ ምንጮቹን ጠቅሶ ባደረገው ምርመራ አረጋግጫለሁ ሲል ዘግቧል። የመለስ ዜናዊ ሞት ተከትሎ በስፋት በኦሮሚያ ክልል ውስጥ ሙስናን በመዋጋት ረገድ ከፍተኛ ሚና ይጫወታሉ ተብሎ የነበሩት አቶ አለማየሁ በህዋትና በኦህዴድ ሙሰኞች ጥርስ ውስጥ በመግባታቸው እርምጃ እንደተወሰደባቸውና የተስፋፋውን ሙሰኝነት በመዋጋት ያጋልጠናል ብለው በመፍራት የወሰዱት እርምጃ እንደሆነ ተነግሯል። በወይዘሮ አዜብ መስፍንና በአቶ አለማየሁ ቱምሳ መካከል አለመግባባቱ የተጀመረው የወይዘሮ አዜብ የቢዝነስ አጋሮች ከኦሮሚያ ክልላዊ መንግስት ላይ የወሰዱት በቢሊዮን ዶላሮች የሚያወጣ የወርቅ ክምችት ዘረፋ ተከትሎ እንደሆነ ሲታወቅ፣ አቶ አቶምሳ ይህንን ዘረፋ በመቃወማቸውና በዚህ ሙስና ቡድን ውስጥ ያሉትን የኢህአዴግ አመራሮች በመተቸታቸው በተከታታይ ለሶስት ጊዜ የሚጠጡትን በመርዝ ለሞት አብቅተዋቸዋል ተብሏል። በዓለማችን የመክሸፍ አደጋ የሚታይባቸውን ሀገራት ዝርዝር በየአመቱ በማውጣት የሚታወቀው የውጭ ፖሊሲ መጽሔት ሰሞኑን አደጋውን የሚታይባቸውን ሀገራት በዝርዝር አውጥቷል። በዚህም የ178 ሀገራት ዝርዝር በያዘው ዘገባ መሰረት ኢትዮጵያ አንድ የአደጋው ተጋላጭ ስትሆን፣ ደቡብ ሱዳን አንደኛ ደረጃ የሆነችው ደቡብ ሱዳን ስትሆን፣ ኢትዮጵያ ደግሞ በ19ኛ ደረጃ ላይ እንደምትገኝ ተጠቁሟል። ባለፈው የአውሮፓውያን አመት 2013 መረጃ ላይ ተመርኩዞ የወጣው ዘገባ 12 መስፈርቶችን በግባትነት የተጠቀመ መሆኑም ተጠቅሷል። ዘገባው የ2013ን መረጃ በመጠቀሙ አሁን በየሀገሪቱ ከሚታየው ሁኔታ ጋር በመጠኑም ልዩነት የሚታይ ቢሆንም በመጪው አመት ግን ይኸው ግምት ግምት ውስጥ ገብቶ ማሻሻያ እንደሚደረግ ተገልጿል። ሆኖም በየአመቱ የሚደረገው የደረጃ ጉዳይ እምብዛም ለውጥ የማያሳይ እንደሆነ አክሎ አስታውቋል። ከዚህ በተጨማሪ በየአመቱ የሚጠቀምበትን ፌልድ ስቴት የከሸፉ መንግስታት ከሚለው መጠሪያ ይልቅ ፍራጃይል ስቴት ተሰባሪ መንግስታት ወይም ክሽፈት ያነጣጠረባቸው መንግስታት በሚል መቀየሩም በዘገባው ላይ አመልክቷል። በተለይ ከአንድ እስከ 25 ያሉትን ሀገራት ስንመለከት አብዛኛዎቹ አፍሪካ ሀገራት መሆናቸውን አህጉሩ በአሳሳቢ ሁኔታ ላይ እንደሚገኝም ተጠቁሟል። የአዲስ ጉዳይ ፎቶ ጋዜጠኛ አዚዛ መሐመድ የተጨማሪ 5 ቀን ጊዜ ቀጠሮ እንደተጠየቀባት ተናግሯል። መኖሪያ ቤቷም በፖሊስ ተበርብሯል። ሐምሌ 11 ቀን 2006 ዓ.ም በአንዋር መስጂድ በተፈጠረው ሁከት ሳቢያ በአካባቢው የነበሩ የጸጥታ ኃይሎች የታሰረችው የአዲስ ጉዳይ መጽሔት ጋዜጠኛ አዚዛ መሐመድ ባለፈው ሐሙስ ሐምሌ 24 ቀን 2006 ዓ.ም ሜክሲኮ በሚገኘው በአዲስ አበባ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ክፍለ ከተማ ምድብ ችሎት ከሌሎች ተጠርጣሪዎች ጋር ቀርባለች። ምርመራውን በማጣራት ላይ ያለው የአዲስ አበባ ፖሊስ ወንጀል ምርመራ ክፍል ባለፈው ሳምንት የብርበራ ትዕዛዝ በማውጣት ወደ አዚዛ መኖሪያ ቤት ተጉዞ ብርበራ ማድረጉ ታውቋል። በዚህ ብርበራ ፖሊስ አዚዛን በጥርጣሬ ከያዘበት ጉዳይ ጋር ተያያዥነት ያለው ማስረጃ እንዳላገኘ ፎቶ ጋዜጠኛዋ ተናግራለች። ጉዳዩን በማጣራት ላይ ያለው የአዲስ አበባ ፖሊስ ኮሚሽን ወንጀል ምርመራ ክፍል አዚዛን ከሌሎች ተጠርጣሪዎች ጋር ባለፈው አርብ ፍርድ ቤት ያቀረባት ሲሆን ፖሊስ ተጨማሪ ምርመራ ለማጣራት የሚያስችለውን 14 ቀን የጊዜ ቀጠሮ እንዲፈቀድለት ቢጠይቅም ፍርድ ቤቱ ግን 5 ቀን ብቻ በመፍቀድ ለማክሰኞ ሐምሌ 29 ቀን 2006 ዓ.ም ከጧቱ 3 ሰዓት አዚዛና ሌሎች ተጠርጣሪዎች እንዲቀርቡ ውሳኔ አስተላልፈዋል። በእለቱ ተጠርጣሪዎቹን የፍርድ ሂደት ለመከታተል በርካታ ግለሰቦችና ቤተሰቦቻቸው የተገኙ ቢሆንም ችሎቱ ግን በዝግ ተካሂዷል። ከጧቱ 3 ሰዓት ይሰየማል ተብሎ ሲጠበቅ የነበረው ችሎት አርፍዶ ነበር የተሰየመው። ፖሊስ ተጨማሪ ጊዜ ቀጠሮ ሲጠይቅ በፍርድ ቤቱ ከመፈቀዱ በቀር አዚዛ በችሎቱ የተጠየቀችው ነገር እንዳልነበር ተናግራለች። በስፍራው ለስራ ጉዳይ የተገኙ ሌሎችም ሰዎች በፖሊስ ውክቢያ እንደደረሰባቸው ተናግረዋል። የሰዓቱ ዜና በዚሁ አበቃ።
Let me see. ሀገር ይጥራ አይደፍራት ዘላል
የመኪና ችግር አጋጥሞት ያውቃልን? አይጨነቁ። ዲምቢል ሰርቪስ ወርክስ ታላላላችሁ። ዲምቢል ሰርቪስ ወርክስ ታድ ማንኛውንም የመኪና ችግሮች ለምድ ባላችሁ ባለሙያዎች ከፈጣን አገልግሎት ጋር የሚሰጥ ሲሆን በአገልግሎታችን እንደሚደሰቱም አንጠራጠርም። ዲምቢል ሰርቪስ ወርክስ ታድ ሙሉ የመኪና ሰርቪስ፣ የሞተርና የፍሬን ድሳት፣ የጎማ አገልግሎቶች፣ የትራፕ ክሌትራሪ ሰርቪስ እና ድሳት ወዘተ የመሳሰሉትን ግልጋሎቶች ይሰጣል። አድራሻችን ሴመንት ቬገን 34 ዩርድብሩ መሆኑን ስንገልጽ በይበልጥ ለመረዳት በስልክ ቁጥር 08 12 058 969 ወይንም በሞባይል ቁጥራችን 070 753 1326 መደወል ይችላሉ። ዲምቢል ሰርቪስ ወርክስ ታድ
ልዩ የሰብሰባ ጥሪ በምርጫ 1997 ዓመተ ምህረት በተነሳው የህዝብ ተቃውሞ ምክንያት ብዙ ኢትዮጵያውያን እንዲገደሉ ቀጥተኛ ተዛዝ የሰጡና የብዙሃን ደም አላግባም እንዲፈስ ያስደረጉ የህዝባዊ ወያኔ ሀርነት አገዛዝ ሹማምንትን ለዓለም አቀፍ ፍርድ ቤት ለማቅረብ ሲካሄድ የቆየው ጥረት ህጋዊ መልክ ይዞ ክስ ለመመስረት የሚያስችል ደረጃ ላይ ደርሷል። በመሆኑም ዓለም አቀፍ የጥብቅና ዕውቀት ካላቸው ጠበቃ ጋር በመሆን በርካታ ኢትዮጵያውያን ኦገስት 30 ቀን 2014 ዓመተ ምህረት ለስዊድን ፖሊስ ጽፈት ቤት ህጋዊ ክስ ያቀርባሉ። ይህንን ክስ በበላይነት ያዙትና አሁን ባለበት ሁኔታ ያደረሱት አባላትና ጠበቃ እስካሁን የተደረገውን የህግ ሂደት በሚመለከትና ወደፊት ስለሚከናወኑ ቀጣይ ተግባራትን መግለጫና ማብራሪያ ለመስጠት ከኢትዮጵያውያኑ ጋር የሚገናኙበት የስብሰባ መድረክ አዘጋጅተዋል። በዚህ በአይነቱ አዲስ በሆነና በየትኛውም ዓለም የሚገኝ ህዝብ የበደለና የገደለ ከህግ እንደማያመልጥ በሚገለጽበት ስብሰባ ላይ ዓለም አቀፍ የህግ ጥሰት ተቆርቋሪ የሆኑትና የሰባይ መብት ተሟጋቾቹ የህግ ባለሙያ ስቴላ ኒያርዴ ህጉን በማብራራት እስካሁን ስላለው ሂደት ስለቀረበው ክስ እና ስለሚጠብቀው ውጤት ሰፊ ማብራሪያ ይሰጣሉ። በተጨማሪም የምርጫ 1997 ዓ.ም ተመረጠ ያጣሪ ኮሚሽን ሊቀመንበር በመሆን የሰሩት ዳኛ ፍሬህይወት ሳሙኤል በስፍራው በመገኘት ስለተፈጸመው ግድያና የሰባይ መብት ጥሰት ገለጻ የሚያደርጉ ሲሆን የኢሳቱ ጋዜጠኛ ፋሲል የኒያለም ከአምስተርዳም የስብሰባው ተካፋይ ይሆናል። እርሶም በዚህ ታሪካዊ በሆነ ስብሰባ ላይ በመገኘት የሚመሰረተውን ክስ እንዲያዳምጡ የውይይቱም ተሳታፊ እንዲሆኑ ጥሪ ተደርጎሎታል። ኢትዮጵያ ለዘላለም ትኑር የክሱ መስራችና አባላት የህግ ጠበቆች ቀን ኦገስት 30 2014 ዓመተ ምህረት ሰዓት ከ13 ሰዓት እስከ 22 ሰዓት ቦታው ስካርፕኔክ ኩልተር ሁሴት። ለተጨማሪ መረጃ በስልክ ቁጥር በ0739978068 0739978068 ወይም በድረገጽ www.ethdfr.com መጎብኘት እንደምትችሉ እንገልጻለን።
ታላቅ የስፖርትና የባህል ፌስቲቫል በስቶክሆልም ከተማ ሊካሄድ ነው። ከሀገሩ ልጆች ጋር በሀገሩ ቋንቋና ሙዚቃ እየተደሰቱ ከምግብና መጠጥም እየተቋደሱ ከወዳጅ ዘመዶ ጋር የልቦን የሚያወግበት ቀን አልናፈቀውትም? ልጆቹ በተለያዩ ስፖርታዊ ጨዋታዎች እየተሳተፉ ሜዳውን ሲቦርቁበት አካባቢው በሀገር ባህልና ዘመናዊ ሙዚቃዎች ቀለጥ ሲል ሀገር ቤት ያለው ያህል ይስማውታል። ይህ በጉጉት የሚጠበቀው ልዩ የኢትዮጵያን መሰብሰቢያ ቀን ቅዳሜ ኦገስት 9 2014 ዓመተ ምህረት መሆኑን ስናበስር በታላቅ ደስታ ነው። ይምጡ እኛ ከምንለው በላይ ተደስተው እንደሚሄዱ አንጠራጠርም። ለዚህም ምስክሮቻችን ደግሞ በየአመቱ ከቤተሰቦቻቸውና ከዘመድ ወዳጆቻቸው ጋር የሚመጡት የስፖርት ቤተሰቦች ናቸው። ቦታው ሃሉንዳ ብሩና ኢፔ ቀን ቅዳሜ ኦገስት 9 2014 ዓመተ ምህረት ሰዓት ከጧቱ 9 ሰዓት እስከ ምሽቱ 18 ሰዓት ድረስ። በእለቱ በሕፃናትና በአዋቂዎች የእግር ኳስና እንዲሁም ሌሎች አዝናኝ ውድድሮች ተዘጋጅተዋል። ዋንጫ፣ ሜዳሊያና ልዩ ልዩ ሽልማቶችም እርሶን ይጠብቃሉ። ልክም ዳም ነው። በሀገር ባህል አለባበስ ሽክ ብለው ለሚመጡ ለዩ ሽልማት ተዘጋጅቷል። መስተናግዶችን አጠናቀን የርሶን መምጣት በግጉት እንጠብቃለን ይምጡና በጋራ እንደሰት በጋራ እንዝናና የሚላችሁ በስዊድን የኢትዮጵያን የባህልና ስፖርት ፌዴሬሽን ነው በአመት አንድ ጊዜ ለርሶና ለቤተሰቦም ጊዜ ይስጡ ለተጨማሪ መረጃ በ073 969 2868 ወይንም 076 220 544 መደወል ይችላሉ። በስዊድን የኢትዮጵያን የባህልና ስፖርት ፌዴሬሽን
አርማጮች በመከታተል ላይ ያላችሁት እዚህ ከስቶኮልም የሚተላለፈውን የኢትዮጵያ ድምጽ ሬዲዮ ስርጭት ነው። ከዜናው ቀደም ብለን አቶ ተክሌሻውን አጠራርገን ስለሳቸውና ስለ ሞራሽ እና ነገሮችን ተነጋግረናል። አሁን በሰፊው ቃለ ምልልሳችን ይቀጥላል። እናንተ አድማጮችም ጥያቄ ያለን የምትሉ ከሆነ በስቱዲዮ ስልክ የሚቀበሉ ሰዎች ስላሉ ጥያቄውን ለነሱ ተታቸው ጥያቄውን እዚህኛ እናቀርብበት ሁኔታ አለ ማለት ነው። አቶ ተክሌ አመሰግናለሁ በድጋሚ። እንግዲህ ወደ ጥያቄያችን እንመለሳለን። ቀደም በተወሰነ የሞራሽን ጥቅምና ለማን ለምን እንዳስፈልገ ዘርዝረዋል። እስቲ አሁን ሞራሽ አላማው ተልኮና ግቡ ምንድነው ቢባል ምንድነው ባጭሩ እንዴት አድርገው ያስረዱታል?
ሞራሽ አላማው በጣም ግልጽ የሆኑ ናቸው። የመጀመሪያው ለመፈታታችን ምክንያት የሆነው ያማራው መፈናቀል ስለሆነ ሰባዊነት የሚሰማቸው ኢትዮጵያውያን ከሁሉም በላይ ልጆቹ ስቃይ የደረሱት ያማራ ነገድ ይደርሳል ብለ ስለገመት ለነዚያ ሰዎች የተርዳታ ማድረስ የሚል ነበር አንደኛው። ሁለተኛው ድምጽ አልባ ለሆነው አማራ በዓለም ላይ ታይቶ በማይታወቅ በዚህ በአንደኛው ክፍለ ዘመን ላይ ለደረሰበት ግፍ ዛሬ እናቶቻችን ጡታቸው ይቆረጣል፣ ወንድሞቻችን ይሰለባሉ፣ ከራቡ ከመግደባፉ አሰቃቂ የሆነ ግፍ እየደረሰ ከሰውነት በታች በሚያደርግ መንገድ እየደረገ ስለሆነ ለነዚያ ድምጽ መሆን ነው። ይሄ ደርሷል፣ ግፋቸውን ማሰማት ነው። ሶስተኛው አማራው ለተካታይ ጥቃት ተዳርጓል። ለተካታይ ጥቃት በመዳረጉ ምክንያት ባለመደራጀቱ ሁነኛ ሰው ማጣቱ ስለሆነ ይሄ ወደፊት እንዳይደገም የአማራው ሁለንተና ያቅም መገንባት ናቸው። ለዚህ ተልኳችን እነዚህን ማሳካት ነው። ያ ታይዞ ነው። ስለዚህ ለማድረግ በመጀመሪያ ደረጃ አማራው የደረሰበትን መከራና ግፍ እንዲያውቅ አወነስ መፍጠር ነው። እሱን እየፈጠርን ነው። ማደራጀት ነው። እሱን እያደራጀን ነው። ከዚያ ተረፈ የህዝብ የደረሰበትን መከራና ስቃይ እንደው አልፎ እንዲነበረ በሚል መልክ እንዳይሆን በአማራው ላይ ከፍተኛ የሆነ ዘር ማጥፋትና ዘር ማጥፋት ወንጀል የተፈጸመ በመሆኑ ይህንን መዝግቦ አቅም ጊዜ ሁኔታ ከፈቀደ በደል ፈጻሚዎቹን ለፍትህ ማቅረብ፣ አለበለዚያ ደግሞ በደል ፈጻሚዎቹና ተፈጻሚዎቹ ላይ ዝርዝር መረጃ ይዞ ለትውልድ ማስቀበር ነው። ምንጊዜም አንድ ቀን የተሻለ ፍትህ ይስፋ ብለን እናምናለን፣ ፍትህ ይገኛል እናምናለን። ለዚያ ካሁኑ መረጃ ማሰባሰብ በአማራው ላይ ከፍተኛ የሆነ በደል የፈጸሙትን ግለሰቦች፣ ቡድኖች፣ ድርጅቶች ማነት መለይቶ ማወቅ እና በደሉ የተፈጸመበትን ወገን እና የበደል አፈጻጸሙን ስልት በዝርዝር ማጥናትና ማስጠናት ነው። ይሄ ከሆነ የመጨረሻ ራያችን የሚሆነው ኢትዮጵያ ላይ ሁሉም በኢትዮጵያ ውስጥ የሚኖሩ ነገዶች እከሌ ከከሌ ሳይባል በኢትዮጵያነታቸው ኮርተው ሰላም፣ አንድነት፣ መከባበር የሚሉት ጽንሰ ሐሳቦች በተግባር የሚገለጹባትና ታፍራና ተከብራ እንደው በዘመነ ኢምፔሪያሊዝም ያልተወረረች ሀገር በአንደኛው ክፍለ ዘመን ስትፈራርስ ማየት እንደ ኢትዮጵያዊ ሆኖ ለሚያስብ ሰው የሚያሳፍር ነው። ያ እንዳይፈጠር ከዚያ ያንን ሆኖ ማየት ነው ትልቁ ራያችን። የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት፣ የኢትዮጵያን ትንሳኤ ዳግም ማየት ነው። ያንን ለማድረግ ሞራሽ ለኢትዮጵያ አንድነትና እኩልነት ከሚታገሉ ቡድኖች ጋራ አጋራቸው ወንድማቸው ሁሉ ይሰራለን ነው የተሰለፈ ነው።
አሁን ሲያነሱ ከሰማሁት ነገር ነገድ ይያሉ ነው የሚናገሩት። ሰው ብዙ ወገኖች ብሔር ይላሉ። እኔ የአማራ ብሔር ተወላጅ ነኝ፣ የትግራይ ተወላጅ ነኝ፣ የከለ ብሔር ነው የሚሉት። ብሔርና ነገድ ምንድነው ያለው ልዩነት? እስቲ
የመጀመ ቋንቋ ችግር አለብን። እስከዛሬ ድረስ የምንወስዳቸው ነገድ ጎሳ እንደው ከቤተሰብ ይጀምራል። ቤተሰብ፣ ጎሳ፣ ነገድ፣ ከዚያ ብሔረሰብ፣ ብሔር እያሉ ትንታኔ መጽሐፍ ጀምረው ይሄ ከግራው ሬዮታ ለማንጻር በመነሳት ነው። አባቶቻችን ስንጠይቃቸው ግን የቋንቋው ሊቅ የሆኑት የግዕዝ ቋንቋ ሊቅ የሆኑት በፍጹም ብሔር ማለት እኮ አገር ማለት ነው፣ አንድን ሰው አያመለክትም። የአንድን ሰው ማንነት እንግዲህ እስካሁን ብሔረሰብን፣ ጎሳ፣ ነገድን የምንላቸውን የአንድን ብሔረሰብ ስብስብ ማንነት መገለጫ ተደርጎ ነው። ስለዚህ እነሱ የሚሉት ያን አይገልጽም፣ በጣም የተሳሳተ ነው። ከዚህም ተነስቶ ዛሬ ወያኔዎቹ ህዝቦች እያሉ የሚሉን ይህን ጥቅም ባለመረዳት ነው። እና ኢትዮጵያ አንድ ብሔር ናት አንድ ሀገር ናት ብዙ አይደለችም ለዚህ ለእናንተ ምሻ ትክክል የሚሆነው እስካሁን ምናውቀው ነገድ ብትሉ ነው ምክንያቱም ነገድ ከጎሳ አንደ ተከፍ ያለ ደረጃ ያለው ነው ሲገለጽ የሞሮም የሰዎች በአንድ አይነት ቋንቋ አንድ አይነት ባህል አንድ አይነት ቦና ያላቸው ሰዎች የሚገልጹት ከፍተኛ ስብስብ ያላቸው በነገድ እንጂ በብሔረሰብና በብሔር መክፈቱ ትክክል አይደለም የሚል ትንታኔ ስለሰጡን እኛ ይምን የሚያምታጣም ስለሆነ ዛሬ ወያኔው ደግሞ የሚጠቀምበት ይወሰነ አልፎ ብሔረሰብ ህዝቦች ነው የሚለው እንግዲህ ደውም ብትመለከቱት እና ይሄ አምታች ነው ህዝቦች ያለው የሚጠራቸው ዛሬ ዓለም የተለያየ ህዝቦች አሉ የምታውቁት እናንተ ምትሩበት ሀገር አንድ ቋንቋ ተናጋሪ ህዝብ የለበትም አሜሪካ ያለም ህዝብ የሚኖርበት ሀገር ነው ህንድ ማት ቋንቋ ተናጋሪ ህዝብ ያለበት ነው ቻይና እንደዚያ ነው የቻይና ህዝቦች ተውሎ አያውቅም የቻይና ህዝብ ነው የህንድ ህዝብ ተውሎ አያውቅም የህንድ ህዝብ ነው ስለዚህ ኢትዮጵያ ለምን ትሆናለች ይሄና የማፍራስ የመጀመሪያው ነው ብዙ ነን የተለያየ ነን እና ካሁኑን ጀምሮ ተውለ ከስሙ ራሱ ኢትዮጵያ ለማፈስ ዘጋጀ በመሆኑ ከዚያ ለመለየት ብቻም ሳይሆን እነስላል ሆነ ያነ ለማረጋጋት ነውኛ ነገድ ምንለው
በጣም ጥሩ እስቲ ወደ ጥያቄ ወደ ዋዛ ስመለስ ሞረሽ ከተቋቋመ በኋላ ተቀባይነቱ ምን ይመስላል በአውሮፓም ደረጃ ይሁን በአጠቃላይ በአለም ላይ እንዳሰባችሁ ተይሄደ ነው ወይ ተቀባይነቱ እንዴት
ተቀባይነቱ እንደ ተፈራው አይደለም ስንጀምር ማንንም ቀድም ለመናገር እንደመከርኩት አማራው ኢትዮጵያዊ ነው ራሱን በቋንቋ አደራይቶ አያውቅም ጓደኛም ሲያበጅ ፍቅረኛም ሲያበጅ ምስተም ሲያገባ ክርስትና ሲሰጥ ማህበር ሲገባ ቢኤስ ሲሰራ ከዚህ አካባቢ አማራ የሚናገር አማርኛ ቋንቋ የሚናገር ሰው አለ ብሎ አይደለም ይሄደው ኢትዮጵያውያኖቹ አሉ ወይ ብሎ ነው ስለዚህ ሰፊ ነው ከዚህ ወጥቶ አሁን ወደ አማራነት ገባ ቢባል እንቢ ይላል ላለፉት አመታትም ዘመናትም የቆየው በዚህ ምክንያት ነው እና ይሄ ችግር ይገጥመና ብለን ፈርተን ነበር ስናየው ግን በሁለት ለማራዊ ምክንያት መመሳሰል ተነሳ ችግር አልገጠመን ለማደራጀት የመድረስ ችግር የኛ አቅም ውስጥ መሆን ነው እንጂ ህዝቡን ከደረስ ነው በብዙም ቢተኛው አላገኘነው እነዚህ ለማራዊ ሁኔታዎች ላለፉት 23 አመታት በአገር ቤት አማራ የሚባል ክልል ተበጅቶ አማራ ነህ ተብሏል ማአማራ ነው የሚባለው ብቻ ሳይሆን በተለያዩት ክልሎች አትኖርም አንተ ያንተ ቤት ያ ነው ተብሎ የተባረረ ነው ለዚህ የሰው ለካ እስከዛሬ ድረስ እኛ ዝም ብለን ነው ለካ የኖር ነው ሌሎችን እኮ ነገዶችና ጎሳዎች የኛ ወንድሞች ናቸው ኢትዮጵያዎች ብለው ይቀበላል ብለን እናስብ ነበር አሁን ለካ ጣፍ ያረጉን ነው የሚል ግንዛቤ ወሰደ በተለይ ወጣቱ ምክንያቱም 23 አመት ቀላል ጊዜ አይደለም ወያኔ ከመግባቱ በፊት 10 አመት ልጅ የነበረ ሰው ዛሬ ስንት 33 አመቱ ነው የቁጥር ነው አሁን በኢትዮጵያ ህብረተሰብ ውስጥ ከፍተኛውን የቁጥር ብዛት የሚኖረው አብዛኛው ግዜ የምንታውቁት በማደግ ላይ ያሉ ሀገሮች የወጣቱ ቁጥር ነው የሚበዛው የማከኛው መደብ ቁጥር ስለዚህ ከዚህ አንፃር ይሄኛውን ትን ያደገ መጣ ራሱ ያኔ ፈጥሮታል ማለት ነው አስገድዶ ሁለተኛ በተከታታይ በአማራው ላይ የተደረገው ብሶት ይሄ ኢትዮጵያዊ ነኝ በቋንቋ ልደራጅም ይሄ ነበረው የህብረተሰብ ክፍል ከዚህ ወዳ ምን እንጠብቃለን ስለዛ የጠበቅነው ይሄን ያህል ህዝብ አጣን እንታ አታስተውሳላችሁ በራሳቸው ፓርላማ ምን ይመጣብናል ብለው 2.5 ሚሊዮን አማራ ተፋሉ ይሄኮ ዛሬ ጅቡቲ እኮ የኛ ቁጥር የላትም ብዙ ሀገሮች እኮ የኛ ቁጥር የላቸውም የዙ ዛት እና ያስቆጨዋል ይሄ በስውር በድብቅ በተለያየ ምክንያት የግድሎት ተቶ በራሳቸው አንደበት በኢትዮጵያ ውስጥ ከሚገኙት ነገርና ጎሳዎች መካከል ሆን ተብሎ ሲስተማቲክ በሆነ መንገድ ነው ያለችው ሰትዮዋ አለቀ ሲባል ይነን ይሰማል የእንዳውም ያገለባበት ነበር የሙሉ እንኳን አልተነስተም ማትቻል ይህንን የተረዱ ሰዎች ሞረሽን ለመከላከል ወደ ኋላ አላሉ ስለዚህ ሁለት አመት አጭር ጊዜ ነው ጊዜ አንጻር ሲታይ ጊዜ የሚባል ነገር አይደለም ሰው ማደራጀት ደግሞ ቀላል አይደለም እንደምታውቁት እንጨት ፈለጣ አይደለም እንጨት ቆረጣ አይደለም ድንጋይ ፈለጣ አይደለም ሰው ማደራጀት የራሱ ሐሳብ የራሱ አመለካከት የራሱ ሲከተል የነበረ ሬዮት ዓለም አለው የራሱ የነበረው የፈጠረው ሶሻል ኔትወርክ አለው ከዚያ ጋር አፋጥቶ አሁን ወደ ራሱ ችግና ለማለት ጊዜ ይጠይቃል ሁኔታዎች ማለት ይጠይቃል እናንኩላ ተቋቁሞ ግን አሁን ሞረሽ ባለም ዙሪያ ላይ መስራቱን ጥሏል። የአውሮፓ አቀፍ ምክር ቤት አለ፣ የአውስትራሊያ አቀፍ ምክር ቤት አለ፣ የካናዳ አቀፍ ምክር ቤት አለ እና ሰሜን አሜሪካ ወይም ዩኤስኤ በ15 ከተሞች በላይ ጠንካራ የሆነ የመሳይ ማህበር ተቋቁሟል። ስለዚህ የነበረው እንደፈራ ነው አይደለም፣ በፈለግነው መጠን ህዝቡ እየተሰባሰበ ነው።
እሺ፣ አመሰግናለሁ። እስቲ ትናንትና እርሶ ካቀረቧቸው በስብሰባው ላይ ካቀረቧቸው አንዳንድ ነጥቦች ጥያቄዎችን አነሳለሁ። ትናንት እርሶም እንዳቀረቡት ኢትዮጵያ የምትባል ሀገር አሁን እንደ እርሶ ገለጻ እስቲ አለች የለችም ይላሉ? ይሄንን እስቲ ያብራሩልኝ።
ኢትዮጵያ የምትባል ሀገር ማንም ሰው የኢትዮጵያን ታሪክና ጂኦግራፊ የሚያውቅ ሰው ኢትዮጵያን ቅርጿን፣ የመሬት ስፋቷን፣ በውስጧ ውስጥ የነበሩትን ብሔረሰቦቿን፣ ያለፈ ታሪኳን የሚያገናዝብ ሰው ዛሬ ከዚያ ጋር ሲያነጻጽር ኢትዮጵያ አለች ብሎ ያምናል ብዬ አላምንም። ኢትዮጵያ ስም ነው መቼም። እዚያ ካርታ ላይ እኮ ኢትዮጵያ ተብሎ አልተጻፈም። በአንድ በተወሰነ የመልክዓ ምድር አቀማመጥ ያለ ቦታ የተሰጠ ስም ነው። ስለዚህ ኢትዮጵያ በእኔ እምነት የለችም ብዬ የምልባቸው የሚከተሉ ነጥቦች ናቸው። ነጥቦቹ መያ ያ እንደ አንዳንዱ ሰው ነው አለች እኮ በውስጥ ስለልቦነው አለ ኢትዮጵያ ስሜታችን አለ ይሉናል። ያ መልካም ነው፣ ግን እየፈረሰች ነው ይሉናል አንዳንድ ሰዎች። የለችም ብለው እንኳን ለማለት ይጨነቃሉ፣ ይፈራሉ። ፈርሳለች ነው የመጀመሪያው። ፈርሳለች የምንለው ኢትዮጵያ በ1314 እስከ 1344 የነበሩት ንጉስ አጼ አምደ ጽዮን ናቸው። ይሄ ድሮ እኛ የምናውቃትን 14ቱ ክፍለ ሀገር እያልን የተማርናትን ቅርጽ ያስቀመጡልን። ከዚያ በኋላ ይቺ ቅርጽ ለረጅም ጊዜ ቆይታ ጣሊያን ኢትዮጵያ ኤርትራን እስከያዘባት ጊዜ ድረስ አሁንም አንዷ የአገሪቱ አካል ችግር ጊዜ ለስለ በእንግሊዝ አገዛዝ ለአስር ዓመት በጣሊያን ለአምሳ ዓመት ለስልሳ ዓመት እነዚህ ወገኖች ዘጠኝ የተለያዩ ትግረ ሳሆ፣ ቢለን፣ ኩናማ፣ አፋር የምንላቸው የኢትዮጵያ ውበት መገለጫ የሆኑት ነገሮች ይኖርባት የነበረች ሀገር ለስልሳ ዓመታት ከኢትዮጵያ ጋር መለየታቸው ይታወሳል። ከዚያ በኋላ በኢትዮጵያኖች የኢትዮጵያን መሪዎች ራጅ የነበራቸው በከፍተኛ ትግል ኢትዮጵያን ቀላቅለዋት አሁንም እኛ እስካልነበር ድረስ 14 ክፍለ ሀገር ነባች ኢትዮጵያ። ያ ዛሬ በዘመነ ወያኔ የኢትዮጵያ መልክዓ ምድር አቀማመጥ ከምድር ወገብ 3 ዲግሪ እስከ 18 ከግሪን ሹበሪዲያ ወደ ምስራቅ ከ33 እስከ 48 የነበረው ዛሬ በዚያ መልኩ የለም። የመሬቱ አካል ራሱ ኤርትራ የተባለው ሀገር ትናንትና ከራስ ካሳር እስከ ዱፌራ የነበረው ክልል ዛሬ ከዛላምበሳ እስከ ዱፌራ ሆኗል። ይህ እንግዲህ ሰፊ የሆነ ቀደም ሲል ባህረ ነጋሽ የሚባል የነበረው ግዛት የለም። ዘጠኙ ነገዶች የምንላቸው ዛሬ ኢትዮጵያ አካል አይደሉም። ኢትዮጵያ በዓለም ላይ የተለየ ቦታ የነበራት ጂኦግራፊ አቀማመጥ የተለየ ቦታ የነበራት የሺህ ኪሎ ሜትር የምዕራባዊ ቀይ ባህር ባለቤት ነበረች። ያናታ ዛሬ ኢትዮጵያ ዝግ መሬት ሆናለች። አንድ ቤት ተሰርቶ ያለበር መግቢያ አይሆንም። አንድ ሀገር አንድ ህዝብ አድጓል ሰልጥኗል የሚባለው የራሱን ከውጭ ጋር ሰፊ ግንኙነት ማድረግ ሲችል ነው። ለዚህም ወደ ከፍተኛ ነው ይጫወታል። ይህን አታለች። ኢትዮጵያ ከሱዳን ጋር ረጅም የሆነ ወሰን እንዳላት ይታወቃል። ከምስራቅ ወደ ከሰሜን ወደ ደቡብ ረጅም ወሰን አላት። ከጎንደር ጋር እንኳን ብቻ 330 ኪሎ ሜትር ትዋሰናለች። ለዚህ 1600 ኪሎ ሜትር በቁመት ወደ ጥልቀት ከ50 እስከ 60 ኪሎ ሜትር የሚሆን ለሱዳን ተሰጥቷል ገጸ በረከት። ስለዚህ የኢትዮጵያ ካርታ ድሮ የምናውቀው አሁን ወደ ኳስነት ጀበና ቅርጽ የነበራት ወደ ኳስነት ተቀይሯል። ቅርጹን ባይነላችን ካየነ የተረፈ ዘጠኙ ቅዱሳን እያልነ ክርስትና የሰበኩባቸውን የሰበቁበ የሰሜን ተራራዎች የሰሜን ገዳማት ዛሬ የኢትዮጵያ አካሎች አይደሉ። ከሁሉም በላይ ኢትዮጵያውያን በንግድ በፍልሰት በጦርነት በተፈጥሮ ኃይሎች ገፊና ሳቢ ምክንያት አንድነትን የፈጠሩ ህዝቦች ነበሩ። ኢትዮጵያ ላይ ከፍተኛ የሆነ የህዝብ መተሳሰር አንድም ክልል አልነበር። ዛሬ የግድ ለይ ምረጥ ምረጥ ተብሎ ወይ አማራ ነህ ወይ ጉራጌ ነህ ወይ ትግሬ ነህ ወይ ኪንካን ተብሎ ተገዶ አንዱ እንዲመርጥ ተደርጓል። ስለዚህ አንድነቱን አሳጣ። ዛሬ ኢትዮጵያ ነኝ የሚል እኮ በመታወቂያ ልኳ የለም። አንተ ማን ነህ? አማራ ነኝ ወይም ትግሬ ነኝ ተብሎ ተገዷል። በዚህ ምክንያት የኢትዮጵያ አሁን አንድነት የለም። ያ በሌለበት ሁኔታ ላይ ኢትዮጵያ ነች እንዴት ብለን እንላለን ነው። ከዚያ የተረፈ ደግሞ በቁጥሩም ሆነ ለኢትዮጵያ አንድነት መከበር እንደ ድሆንን እንደ ንትጮን በ17 ዓመት የተደረገን ጦርነት ላይ እንደ መተማን እንደ ሳርዋን እንደ ናድዋን እንደ ወልወልን የመሳሰሉት ጦርነቶች ላይ ሰፊ ኢትዮጵያን ሲዋጉበትን እንደ ዶጋሊን ወስደን የባ ግብጾች ጋር በተረጋጋሚ በ1876 እና 75 የተደረገውን ጦርነት ሱሱን አይተን በዚያ ላይ የተሳተፉትን የኢትዮጵያኖች ነገሮች አይተን ስናይ ለዚያ ከፍተኛ ሷቆ የከፈለው ነገድ አማራው ዛሬ ኢትዮጵያ አይደለም። ዛሬ እነሱ ሶማሌ፣ ትናንትና ኦጋዴ ከሚባለው ክልል ዛሬ ሶማሌ ብለውታል። ከዚያ ላይ አማራው አትኖርም። ትናንትና ወለጋ ቢዛሚን ነበር፣ አማራው ይኖርበት ነበር። በኦሮሞ ፍልሰት ጊዜ ነው ወለጋው ከሷት ኖርም ተባለ። ወሎ ትናንትና ላኮመልዛ ነበር፣ ዛሬ እነሱ ወሎ በኦሮሞ ፍልሰት ወሎ ብለውታል። ከዚያ አትኖርም ተባለ፣ ተከፈለ። የኦሮሚያ ዞን ከዚያ ደግሞ ያገው ዞን ተውሎ በአማራው ክልል ራሱን ይበታተኑት። ይሄ ከሆነ ይሄ ነገድ አትኖርበትም የተባለ ሀገር ኢትዮጵያ ትሆናለች ወይ? ራፋችን አፍርሰን እንገነባታለን በሚሉት ካልተባለ በስተቀር ኢትዮጵያን እንደ ጥሮ ቅጥቋትና ለትናት ያ ልዩነት ኢትዮጵያ ለምሮን ያሳያል። ይሄ ነገድ አትኖርም ተባረ የተባለ በአንድ ቦታ ግባ የተባለ እንዲህ አንድ ሀገር እኮ ስንል ህዝቡ በፈለገው ቦታ ባሻ ስራ መስክ ሰማርቶ ይሰራበት የሚችል ነው። ህገ መንግስታቸው ምን ይፈቅዳል? ያንን ጥሰው ግን አንተ አማራነህና አትኖርም ተባለ። ስለዚህ የኢትዮጵያ አለች የሚያሰኝ አይደለም። መልካም ምድሯን ወሰዳት፣ ታሪኳን እንወሰዳት፣ የህዝቡን አንድነት ስሜት እንወሰደው፣ ሰንደቅ ዓላማውን እንወሰደው። የኢትዮጵያ ህዝብ የሚያውቀው እኮ ኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ነው። ይህንን እንዳውም በእምነቱ ረጅም ጊዜ የሚወዱ ሰዎች ከእግዚአብሔር የተሰጠ በቀጥ ስዳማ የሰጠ ብሎ ነው የሚያምኑ ሰዎች ናቸው የነበሩ ሰንደቅ ዓላማችን። ኢትዮጵያ ህዝብ ሰንደቅ ዓላማውን እምነቱ አድርጎ በእጁ በራሱ በኩታው በቀሚሱ የሚይዛት ስለሚያምን ነው። ያንን እኮ ትተው ዛሬ 9 ባንዲራ ነው የተበጀለት። ኢትዮጵያ ህዝብ የማያውቃቸው ከዚያም አልፎ ተርፎ የኢትዮጵያ ታሪክ የማያውቃቸው ቦታዎች ስሞች፣ ደቡብ ህዝብ ተብሎ ክልል አለ ወይ? ኢትዮጵያ አያውቅም። አቅጣጫ ነው እንጂ የቦታ ስም አይደለም። የተለያየ ስም ያላቸውን አካባቢዎች በአንድ ሰጥተውታል። ኦሮሚያ የሚባል ክልል ኢትዮጵያ ታሪክ አያውቅም፣ ይህን ሰጥተውታል። አፋር የሚባል ክልል የኢትዮጵያ ስም አያውቅም። እና እነዚህ ቦታዎች ዛሬ ኢትዮጵያ ነው መመከር ስለማያመለክቱ ኢትዮጵያ ፈርሳለች ነው የምንለው። በእኛ እምነት እነዚህ ነገሮች መሰረቶች ናቸው። መሰረቱ ከፈረሰ አንድ ቤት አለ ብለን ስለማናምን የኢትዮጵያ አንድነት መሰረት የነበሩ ነገሮች ስለነዷቸው ስላፈረሷቸው ኢትዮጵያ አለች ብለን አናምን። ኢትዮጵያን አንድ ለማድረግ ጨረሳ ተደጋጋሚ ችግር ገጥሟታል ኢትዮጵያ በታሪክ ውስጥ። ያንን እውን ለማድረግ ኢትዮጵያ ነኝ የሚለው መሰባሰብና አንድ ማድረግ ብለን እናምናለን።
ለዚህ ሁሉ አሁን እርሶ ላነሷቸው ቁልፍ ነገሮች ተጠያቂው በተለይ ላለፉት 23 ዓመት ስልጣን ላይ ያለው ህወሓት እንደሆነ ብዙዎች ሁሉም ሰው ይስማማል በዚህ። እና አሁን እርሶ ያነሷቸው በርካታ ችግሮች ሊፈቱ የሚችለው መንግስቱን ስርዓቱን በማስወገድ ነው ብለው ብዙዎች ያምናሉ። እሱ ካልተወገደ ሲቪክ ድርጅቶች በማቋቋም በርካታ ሲቪክ ድርጅቶች አሉ፣ በርካታ ብዙ አይነት የፖለቲካ ፓርቲዎች ብዙ ነገሮች አሉ። ያንን ማድረግ ሲያቀተን ወደ ሲቪክ ተቋማት እየወረድን ነው፣ ብዙ ነገሮች እናደርጋለን። እነሱን ማስወገድ ከቻለን ይሄንን ነገር መቀልበስ ይቻላል። ስለዚህ ለምሳሌ አሁን አማራው ከጉራ ፍርዳስ ሲባረር የክልሉ ሰዎች ቢያስፈጽሙትም የበላይዎቹ የህወሓቶች በእነሱ ትእዛዝ ስር በመሆኑ ከመንግስት አሁን እነሱ ክልል ብለው ካሏቸው ሰዎች ህዝቦች ጋር በሰላም የመኖሩ ነገር ወደፊት የሚጠበቅ ነው። ህወሓትን ማስወገድ ለዚህ መፍትሄ ነው። ያን ማድረግ ሲያቅተን ህዝቡ ወደ ሲቪክ ተቋም ምስረታ ገባ የሚሉ ወገኖች አሉ። እርስዎ እንዴት ይላሉ?
በመጀመሪያ ደረጃ ወደ ሲቪክ ደረጃ ገባ ማለት የእናንዱ የትግል ስልት አለው። ሞረሽ ወደ ሲቪክ ደረጃ የወረደበት ቅድም ባልኳቸው መሰረታዊ ምክንያቶች ነው። ሞረሽ የተመሰረተው የአማራው የሚጮህለት ድምፅ አጥቶ እስካሁን የተቋቋሙ የነገድ ድርጅቶችን እዩዋቸው። በ1983-84 ይመስለኛል 83 ሐምሌ ላይ ይመስለኛል የሽግግር መንግስቱ ሲመሰረት ከኢትዮጵያ ከፍተኛ ቁጥር ያለው ነገድ ኢትዮጵያ ዕጣ ፈንታ በሚወስነው የሽግግር ቻፕተር ምግለ አልተወከለም። ይሄ ይታወሳል። ሆን ተብሎ አማራውን ለማግለል ነው። ትናንትና ለማትም ደግሞ ኮክስ ያ ባለመደረጉ አማራው ይኮራል። ምክንያቱም ኢትዮጵያን በሚያፈርስ ነገር አማራው ሴራ ሰርቶ አያውቅም። ያ ኮንፈረንስ ያ የሽግግር መንግስት ኢትዮጵያን ያፈረሰ አሁን ኢትዮጵያ ያደረሰችበት ምክንያት መሰረት ተሰጠ ነበረ። የዛ ጊዜ የተሳተፉ ድርጅቶች፣ ግለሰቦች እና የነገር ተወካዮች ኢትዮጵያን ያፈረሱ ናቸው። ስለዚህ ሞረሽ አሁን የፖለቲካ ድርጅቱን በዘሪውታ ብንል ቀደም ያልናቸው አማራው በኢትዮጵያነት የሰፋ በመሆኑ አማራው በቋንቋ ስራይቶ የሚያውቅ በመሆኑ ይህንን የፖለቲካ ዲሳመስናና ቢባል የማሰልጣን መጡ ትናንትና ደግሞ እንዲህ ሰዎች ትምክተኞች ይሁ ነበረ ዛሬ እነሱ አሳቃዋቸው ለመጡ ቀደም ሲል ጀምሮ አማራው እንዲያደረገን አማራው እንደረሰብን አማራው ትምክተኛ ነው አማራው ገዥ ነው አማራው እያሉ ለአለፉት 40 ዓመታት የተናፈሰው ፕሮፓጋንዳ ሰለባ የሆነው ሰው ድርጅቱን በጥላትነት ያየዋል አማራው እንዳይሰላሰው ይላል አማራውም ራሱ ይሸሻል አነድም ይላል ስለዚህ ማድረግ ያለብን የሲቪክ ድርጅት ነው ንቃት መፍጠር ነው አንድነት መፍጠር ነው የፖለቲካ ድርጅት እኮ የምትመሰርተው የሐሳብ አንድነት ሲኖር ነው ያላማ አንድነት ሲኖር ነው ድርጅት የሚመሰረተው ያላማ አንድነት ባላቸው ሰዎች ነው የሐሳብ አንድነት ባል የሐሳብ የሚመሰረት የፖለቲካ ድርጅት አስመሰረተው ፖለቲካ ድርጅት እኮ ወታደራዊ ድርጅት ማለት ነው ምንም ሌላ ትርጉም የለውም የፖለቲካ ስላል ነው እንጂ ወታደራዊ እንዳድርግ ነው ስለዚህ ያለ ማድረግ የፖለቲካ ድርጅት ለመሸጋገር የጠና መሰረት ለመያዝ ሪሶርስ ያስፈልጋል ለዚህ ይሄ ወያኔን በዚህ መልክ እንገለብጣለን ወያኔን እናባራለን ለሚሉ ሰዎች በፍጹም ሞረሽ ወይም ማንኛውም የሰው ድርጅት የሚቃወም አይመስለኝም እንዲያውም አጋዥ ያገኛል ምክንያቱም የተሰባሰበ ብሶት ነው የሚነግር ድርጅት አገኛል ስለዚህ ወያኔ መወገድ አለበት ምንም ጥያቄ የለውም እንዴት እናስወግደው ነው በዚህ ላይ ነው ውይይት የሚመጣው የሚነሳው ወያኔ በማስወገድ ደረጃ ላይ ማንኛውም ኢትዮጵያዊ የቀያ የፈረስ ያለም ሆነ የሚቃወም ሰው የለም ጥያቄና ልጅት የሚነሳው ማስወገጃ ዘዴው ነው አንዱ በሰላማዊ ትግል ለላ አንዱ ባመጽ ይላል አንዱ የለም ይሄ አላግባባም ስለዚህ ለዋናው መንገድ ይሄ ከሆነ አላማ ወያኔ ማስወገድ ከሆነ ሁሉም ይቀጥል በእኛ በኩል ግን እንደ ሞረሽ ሞረሽ የፖለቲካ ስልጣን ለማያዝ ፍላጎት የለው የሞረሽ ዋና አላማ ለኢትዮጵያዊነት የሚታገሉ ሰዎች አገራቸው ነው አማራውን ሁለንተናዊ ጥቅም ማስከበር ነው የተባረረውን የተገደለውን አማራው በኢትዮጵያ ክልል ውስጥ እንዲኖር ምቹ ሁኔታ መፍጠር ነው
አንድ አድማጭ አለ መሰለኝ ሃሎ
አቤ ተነስተልኝ
ተነስተልኝ
አንድ ጥያቄ ነበረኝ
እሺ ጠይቆ
ኦኬ እኔ ይሄ 2.5 ሚሊዮን አማራዎች በጀኖሳይድ አልቋል የሚባለው ነገር ላይ ነው እስካሁን ኦብጀክቲቭ የሆነ ነገር ማስረጃ አላገኘሁም ምናልባት ወልቃይትና ጠገዴ የወሎ ምዕራባዊ ክፍሎች ወደ ትግራይ ስለተጠቃለሉ ምናልባትም እንግዲህ ፖሲቢሊቲ ነው እንትንም ብለው እዛው ውስጥ ያሉትን አማራዎች ምናልባት በፊት በጎንደርና በወሎ ተጠቃለሉ የነበሩ ተማራዎች ወደ ትግራይ በመዛወራቸው ምክንያት ያ ቁጥር ቀንሶ ይሆን የሚል ነገር አለና ምናልባት በዚህ ላይ ቢተቹበት ብዬ ነው አለበለዚያ ኦብጀክቲቭ ምንድነው ይሄ አለቆ ብሎ ለማለት በጀኖሳይድ ድምጻችንም ለማሰማት እንደውለት ጉሉም እንዲበጀን ምንድነው ያለው ተጨባጭ ሁኔታ ይሄ የያዙ መጉደል በሞረሽ የታ ምንድነው ለምንድነው ይላሉ የሚል ነው
ኦኬ ኦኬ
የጥያቄው ጥሩ ነው በመሰረቱ ወልቃይት ተገዴ ብቻ አይደለም ወልቃይት ተገዴ ጠለምት ፈቲት ምንላቸውንና ከወሎ ዋጋው ራጃን ተቀለው ወስደዋል ያቆ ገና ወያኔ ስልጣን ከመያዙ በፊት በትግሬነት ተመድቦ በቆጠራውም ጊዜ የትግራይ አካል ተው የተቆጠረ ህዝብ ነው ወያኔ እንደገባ የህዝብ ቆጠራ ሁለት ጊዜ ተካሂዷል አንዱ በ87 የደረገው ቆጠራ ይህንን ነው የሚያመለክተው እናው የተጠቀሱት ከጎንደር ክፍለ ሀገር የተወሰዱት አምስቱ ለም እና ድንግል መራፈር ያላቸው ክልሎች በትግራይ ክልል ተይዘው የተቆጠሩ ናቸው የወሎም እንደዚሁ ይሄ ጉድለት የመጣው ሁለተኛ ቆጠራ ላይ ነው ከ10 አመት በኋላ ስለዚህ ያን አያመለክትም መረጃ የለኝም የሚለው ከዚያ የበለጠ መረጃ እንግዲህ እንዴት ብሎ ይቀርባል የኢትዮጵያ የቤትና ህዝብ ቆጠራ ባለስልጣን የሆነችው በወያኔ ፓርላማ ቀርባ 2.4 ሚሊዮን አማራ ሲስተማቲክ በሆነ መንገድ ጠፍተዋል አለች እዚህ ወዳ ምስክር ምንድነው የኛ ኃላፊነት እንዴት ጠፉ ብሎ መጠየቅና ጠፋ ያለውን አካል ማረጋገጥ ነው እንጂ መጥፋታቸውማ ምንም በማያወያውል መንገድ ተገልጧል ተነግሯል ህዝቡ ተቀንሷል እንዴት ቀነሰ ከተባለ የቀነሰበትን ማስረዳት ይችላል በመጀመሪያ ደረጃ የአማራው ቁጥር
እንዲቀንስ የእስራኤል ስልት ተጠቅመዋል። ዛሬ ሆን ተብሎ ኤችአይቪ ቫይረስን በመርፌ ይወጉ ናቸው። ይህንን አንብቡ። የካድሬው ማስተዋሻ የሚለው በሻምበል ስንታ የተጻፈው መጽሐፍ እዩ። ራሱ ወታደር ሆኖ ለነሱ አድሮ ለባድ ቤቶት የሰለፈውን ሰውዬ ታጠገቡ ከተኙት በኤችአይቪ ቫይረስ ወቅተው ያን ወቅተው እሱን እንደወጉ ጽፏል። ይህም በተቀባጭ በ86-87 የደቡብ ወሎ የጤና ኃላፊ የነበረ ሰውዬ ይህንን አጋልጦ ደረሰበት አይታወቅም። እንዲያረግ እንደሚደረግ ዛሬ ሆን ተብሎ አማራው ይንም ማየት መቻል አለብን። እንዳይ በህዝብ ቁጥጥር ስም ሲያቱን የሚያመክን ወንዱን የሚያቆላሽ መዳያት እየተሰጣ ተደርጓል። ዛሬ እኮ በርካታ የገጠር ትምህርት ቤቶች ልጅ የላቸውም። ይህንን የተለያዩ መረጃዎች ቀርበዋል፣ ለህዝብ ተቀርቧል፣ ታይቷል። እና ቁጥሩ ሆን ተብሎ አማራን ለማጥፋት አማራ ጠላታችን ነው ተወተኑ ሁሎች የሚቻላቸውን ነገር አድርገዋል። አስረዋል፣ ገለዋል፣ አሰድደዋል። ስለዚህ የሚያከራክረን አይደለም። የሁለተኛውን የህዝብ ቆጠራ ውጤት ማየት ነው፣ የሰትዮዋን ሪፖርት ማየት ነው። ይሄ ዓለም ያየው ነው እና የሚያከራክረን አይመስለኝም። ችግሩ አለመጥፋታቸውን አይደለም። ችግሩ ማን ነው ይህን ያደረሰው? ለምን ብሎ እንኳን የጠየቃቸው ሰው የለም። 2.4 ነው በራሳቸው አደበስ ሲነገር ያለ የለም። እነሱ ምን አልካዱ ማላሰባበሉ።
አመሰግናለሁ። እንግዲህ ሰዓታችን 10 ደቂቃ እንሰናለው። አጠራጠር ያረጉ እንዲመልሱልኝ። እዚህ ላይ አንድ አስተያየትም ይሰጣሉ ራሱ የወያኔ ሰዎች። አሁን ለምሳሌ እነዚህ ለመሬቶች ከዚህ ወደዚህ ሄዱ የሚባለው ነገር ከኢትዮጵያ መሬት ወደ ኢትዮጵያ ነው የተሄደው። እንዴት በየትኛው ማለም አንድ አካባቢ ለአስተዳደር ምቹ እንዲሆን አካባቢዎች ይካለላሉ? ከኢትዮጵያ ውጥተን እስካልሰጠን ድረስ የኦሮሞ ወደዚህኛው የአማራ ወደ ትግሬው ሄደ የሚባል ነገር የለም። ኢትዮጵያ ውስጥ ያለ ነገር አንድ ወደ አንዱ ሄደ የሚባል ነገር የለም። ለአስተዳደር ምቹ እንዲሆን ተብሎ የተደረገ ነው ይላሉ። አንድ ሁለተኛ የሚያነሱት ጥያቄ አለ። የህወሓት ሰዎች እኛ ትግሬ ስለሆንን ብቻ ነው የሚጠሉን፣ ምንም ያደረግነው ነገር የለም፣ ነጻነት አምጥተናል፣ የቋንቋ መብት፣ የፌዴራሊዝም አጠቃላይ በርካታ ነገሮችን አምጥተናል፣ ጥላቻው እኛ ትግሬ ስለሆንና ስልጣን ስለያዝን ነው የሚሉት ነገር አለ። እነዚህን ሁለት ነገሮች አጠር አድርገው ቢያዩት።
በመሰረቱ ለአስተዳደር አንድ ህዝብ ሲኮን ነው አስተዳደር የሚባለው፣ አንድ ወጣ አመራር ሲደረግ ነው። ሁለቱ ክልሎች የተወሰዱት ትግራይ ስለምትገነጠል የመጀመሪያ አላማቸው ይሄ ነው፣ ትግራይን ለመገንጠል ነው። ትግራይን ከውጭ ሀገር ጋር ሊያገናኝ የሚችል ለም መሬት ለማገናኘት ወልቃይት ጠገዴ ጠለምትን አምስቱን ወረዳዎች ወስደዋል። ሰፊ መሬት ለመፈለግ ከወሎ ወስደዋል። ይሄ በኢትዮጵያ አንድነት የሚያምኑ አይደሉም። አሁንም የትግራይ ህዝብ ትግል ሲጀምሩ በትግራይ ህዝብ ነጻነት ነው ያሉት፣ አሁንም እያሉ ነው ያሉት። ለኢትዮጵያ ነጻነት ብለው አያውቁም። ይህንን ልታለል አይገባም። ሁለት በቋንቋ ነው ያደራጁት። የወልቃይት ጠገዴ ጠለምት ሰቲት ታች አርማጮ ህዝብ ትግሬ ሆኖ አያውቅም። በአጎራባችነት ምክንያት በአጎራባችነቱ ቋንቋ ይናገራል፣ አረብኛ ይናገራል፣ ትግርኛ ይናገራል፣ አማርኛ ይናገራል፣ የጉሙዝ ቋንቋ ይናገራል። ይህ በየትም ዓለም በአጎራባች ሀገሮች የሆኑ ሰዎች ይህን ቋንቋ ይናገራሉ። ያን በመናገራቸው ትግሬ ናቸው የሚል ስለ ተሰጠና አማራንን ያውትን አስረው ገለው አሰድደው ከስድስት መቶ ሰው በላይ ነው የተገደለው። መረጃ ያለን ከእጃችን ያለው ኢትዮጵያውያንን አማራንን ያሉትን። ስለዚህ የትግራይ ክልል በኢትዮጵያ ታሪክ ውስጥ ቀይ ማን ነው ተከዜን ተሻግሮ አያውቅም። ስለዚህ ይሄኛው እንደው መረጃ የሌለው ከንቱ ልፋት ነው። እኛ ትግሬ ስለሆን ነው አይደለም። ትግሬነታቸውንማ ኢትዮጵያዊነት በነበሩ በጊዜ እኮ እነ ሁመራ እነ ደምቢያ እነ መተማ ያለምን ጥያቄ የሚያርሱት የሚያለሙት እነሱ ነበሩ። ማን ጠየቃቸው? ተጋብተው ጎንደርን ብናይ ከተማውን ከፍተኛ የሆኑት የንግድ ሰዎች እነሱ ናቸው። ጋራጆቹ እነሱ ናቸው። ማከፋፋዎቹ እነሱ ናቸው። ሹፌሮቹ እነሱ ናቸው። ከመንግስት ስልጣን በተጨማሪ በየትኛውም ዳር ድንበር ሂደው የለም እንትን እኮ ትግሬና ላንድሮቨር መኪና ያልገባበት የለም የሚባል እኮ የነበረው እኮ ትግሬዎች እንደፈለጉ በኢትዮጵያ ምድር ተንቀሳቅሰ የመስራት ሀብት የማፍራት መብት ስለነበራቸው ነው። ስለዚህ ትግሬ የሆናቸው የጠላቸው የለም። የተጠሉት ወያኔን ደግፈው ኢትዮጵያና ኢትዮጵያዊነትን የማፍረስ ተልእኮ ስለተሸከሙ ብቻ ነው።
ሌላ ትናንትና ከተነሱ አንዳንድ ነገሮች አንዱ የገዢ መደብ እንደተነስቷል። ለዚህ ሁሉ ነገሮች መነሻ የሆነው አማራ የገዢ መደብ ስርዓት ነው ተብሎ በተለያዩ በጸሐፊያንም በብዙ የተባለ ነገር አለ። እርሶ እንደሚያውቁት በአማራው ታሪክ ወደ ኋላ መለስ ብሎ የገዢ መደብ ሚለው እንዴት ነው የሚተነተኑት?
በመሰረቱ በየትም ዓለም ገዢ አለ። እንግዲህ ገዢንታን ይሄ አሁን ከግራ ዘመም ሪዮት ዓለም እየመጣ ያስቸገር ነው እንጂ አገር መንግስት ይመሰረት ምን ጊዜም ገዢ አለ፣ አስተዳዳሪ አለ። ያ አስተዳዳሪ ተመርጦ ነው ሳይመረጥ ነው በዘር ነው ይሄ የሚያከራክር ነው። ህብረተሰብ ድገት ያመጣቸዋል። ይሄን መቀበል መቻል አለብን። በኢትዮጵያ ተባጭ ሁኔታ ላይ አማራው በምን ጊዜውም ገዢ ብቻውን ገዢ የሆነበት ጊዜ የለም። የእንግዲህ ምናየው የመንግስቱ መዋቅር ነው። አወዛ የመጨረሻ ደግሞ የመጨረሻውን የስልጣን ባለቤት ነው። እስኪ ኢትዮጵያ እስካሁን ስትገዛ ያኖረችው እስከ 1966 ዓ.ም ድረስ በንጉስ ነው። ንጉሰ ነገስቱ ያለ ከሰማይ ይታረስ ንጉስ አይከሰስ አለቀ። ይሄ ለኢትዮጵያ ለረጅም ዘመን ይዘው ያኖረች ነው። ንጉሶቹ ግን የአንድ ነገር ሰዎች አልነበሩ። ትውልዳቸውን ስነ የተጋቡ የተዋለዱ ልጆቻቸው ለተለያዩ ነገሮች የሰጡ ራሳቸው ከተለያየ ነገር የተወለዱ ናቸው። የነቀዳማ አላሴ እንደጋግመን ተናግረናል። አጼ ምኒልክ እንደጋግመን ተናግረናል። መንግስቱ ኃይለማርያም እንኳን እንደጋግመን ተናግረናል። በኢትዮጵያ ታሪክ ውስጥ ኢትዮጵያውያን ናቸው እንጂ እነዚያ መሪዎች በኢትዮጵያዊነታቸው እንጂ በዘራቸው እኔ የዚህ ዘር ነኝ ብለው አያውቁም። ስለዚህ አማራው በብቸኝነት የገዛበት ታይስ መዋቅሩን ስናየው ትግሪዎቹ ምንድን ናቸው? ኤርትራዎቹ ምን ነበሩ? ቀራማላቸው ከነበሯቸው ጀነራሎች እኮ ስድስቱ በላይ ትግሪዎች ነበር። ከፍተኛ ቦታ ያለባቸው ኤርትራውያን ነበሩ። የውጭ ጉዳይ ሚኒስቴር እኮ ይመራ የነበረው በኤርትራውያኖች ነው። ትግሪዎቹ ቁጥራቸው ከሚያስገኝላቸው በላይ የመንግስት ስልጣን ላይ ነበራቸው፣ ሚኒስትሮች ነበሩ። ትምህርት ቤቷቸው እንውሰደው፣ ጎጃምና ጎንደር ተዳምሮ የሌለውን ትምህርት ቤት አክሱም ማነው አድዋ ነበር ማነው ትግራይ ነበረው ኤርትራ ነበረው። ኤርትራ እኮ ካላዲስ አበባ በስተቀር ኤርትራ ውስጥ የነበሩት ትምህርት ቤቶች የቀሩት አገር ተደምሮ እኮ አይሆንም። እና ተበደለ የምትለው መንገዶቹ፣ ትምህርት ቤቶቹ፣ ሆስፒታሎቹ፣ ህዝባዊ አገልግሎት የሚሰጡ ነገሮች ቢያንሱ ነበረ። ትግራይ በ1936 ዓ.ም እንኳ 56 ወረዳዎች ገጠር እስከ ከተማ የሚያገናኝ መንገድ ነበራቸው። ከአዲስ አበባ መቀሌ፣ አስመራ ከጎንደር አስመራ የሚያሰሩ የሚያቋርጥ መንገድ ነበራቸው። የዛ ጊዜ እኮ ጎጃም እኮ አንድ መስመር ብቻ ነበረው። ጎንደር እኮ አንድ መስመር፣ ኤልባብር እኮ አልነበረውም፣ ባሌ እኮ አልነበረውም፣ እንዴ ወለጋ እኮ ይህን አልነበረውም። ስለዚህ እኒህ ሰዎች አልተጨቆኑም። አማራው ገዥ ብቻ ሆኖ አያውቅም።
የመጨረሻ አንድ ጥያቄ አነሳለሁ። እንግዲህ ያው ሞረሽ የተነሳበት አላማ አለ፣ ብዙ ነገሮች እርሶም ዘርዝረዋል። አንዳንድ ወገኖች የሚሰጡት ያው ኢትዮጵያዊነትና የአማራነትን ጉዳይ እንደው ወደ አማራነቱ እንዳያዘነብል የሚል ነገር ያነሳሉ። ለዚህ ባለፈው አንድ ኢንተርቪው ላይ ያስታውሱ ከሆነ ጃዋር መሐመድ የሚባል ሰው ሁሉም ያውቀዋል፣ አልጀዚራ ላይ ቀርቦ ሲጠየቅ እስከዛ ጊዜ ድረስ ሁሉም ሰው በኢትዮጵያውያኖችም ሚዲያ በደንብ ተቀባይነት በተወሰነበት ነበረው እና እዛ ላይ ቀርቦ ኢትዮጵያ ኢትዮጵያን ፈርስት ኦር ኦሮሞ ፈርስት ይባል፣ እኔ ኦሮሞ ፈርስት ነው ያለው። እንደዛ አይነት ስሜት አማራውም ወደፊት አሁን ይሄ መደራጀቱ ስሜት ያ አይነት ስሜት እንዳይፈጥረው ከባድ ስጋት አለን ይላሉ አንዳንድ ወገኖች ሲያወሩ፣ ይሄን እንዴት ይመልሱታል?
እንግዲህ ስጋት የስጋቱ ጉዳይ መቼም ፈሪ ከውሃ ውስጥ ገብቶ ያልበዋል ይባላል። ገና ባልተደረገ ነገር ላይ ይሄ ይመጣ ብሎ መፍራት ወታ በምንም ታምር ኢትዮጵያዊ አማራውን ከኢትዮጵያዊነት ማለያየት አይቻልም። ኢትዮጵያ አማራ ስንል እኮ አንድ ነገር መረዳት ብቻ አለብን። አማራው ኢትዮጵያዊ ነው ሲንል በመጀመሪያ ደረጃ እሱ ራሱ ኢትዮጵያዊነትን ተቀብሏል፣ አምኗል። የራሱ ክልል የለው፣ ክልሉ ኢትዮጵያዊ ናት፣ ኢትዮጵያ ናት። በሁሉም ቦታ ላይ አማራ ተሰራይቷል። ዛሬ እንኳን ወያኔ አስገድዶ ባለበት ጊዜ በዘጠኙ ክልሎች በሁለቱ የከተማ አስተዳደሮች በበቂ መጠን ተሰራይቶ የሚገኝ አማራው ነው። ይህን ብታዩ ስርጭቱን ደቡብ ውስጥ ብትወዱ 45 ነገዶች አሉ። 45ቱ ዘጠነኛ ደረጃ ይገኛል በቁጥር ብዛት። ወለጋ፣ ኦሮሚያ ብትሄዱ ቦታ ደረጃ ይገኛል። በሁሉም ቦታ ላይ አማራው በበቂ መጠን አለ። ይሄ ስላለ ኢትዮጵያዊ ነው በአኗኗሩም በእምነቱም። ስለዚህ አማራውን ከኢትዮጵያዊነት መለየት አይቻልም። ሁለተኛ፣ ሌሎቹ ነገድና ጎሳዎች ኢትዮጵያዊነትን የጫነብን አማራው ነው፣ እኛ እኮ አይደለንም። እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ። ባህሉ፣ ቋንቋው፣ አስተዳደሩ፣ እምነቱ የአማራ ነው። ኢትዮጵያዊ ብሔርተኝነት የአማራ ነው ብለው ለአማራው ሰጥተውታል። እኛም ተቀብለናል። ስለዚህ ይሄ ወገን እነሱም ሰጥተውት እኛም እኛ ነን ብለን ኢትዮጵያ እናድናታላት እንጂ ኢትዮጵያ አናጠፋትም። ይሄ አማራው እንዳይደራጅ፣ አማራው እንዳይመጣ፣ አማራውን ለመክፈል የሚጠነጠን ሴራ ነው። አማራው ኢትዮጵያዊነት ማተቡ ናት። ለአማራው ኢትዮጵያዊነት ምሱነቱ መታወቂያው ናት። ስለዚህ ከዚያ ውስጥ አይወጣም። የባህሉም አይደለ ደጋግመን ተናግረናል። አማራው ኢትዮጵያን ሲያድን እንጂ ሲገል ኑሮ አያውቅም።
ትንሽ ካን ደቂቃ ያነሰ ጊዜ አለ ማጠቃለያ የሚሉት ካለ
በማጠቃለያ ማተም ፈልገው ለወገኖች ሞረሽ ወደ ማንነት በቋንቋ በሚገለጽ ማንነት ለመድራጅ የተገደደው እንደሌሎቹ መርጦ ወዶ ፈቅዶ ወይንም በቋንቋ መደራጀት ጥሩ ነው ያስፈልጋል ከሚልም ተነስተው አይደለም ይሄ መታወቅ አለበት የተደራጀ ነው ተገደን ነው ይሄ ነገድ እንዲጠፋ ሆን ተብሎ በታቀደ በተጠና አስተማት ሆነ እንዲጠፋ ተደረገ እሱን ለመከላከል የተደረገ ድርጅት ነው ይሄ መታወቅ አለበት በመርጫ አይደለም በግዴታ የገባንበት መሆኑን አድማጭ እንድናል ይፈልጋለሁ
በጣም አመሰግናለሁ አቶ ተክሌሻው እዚህ እኛ ስቱዲዮ ተገኝተው ሰፋ ለማብራሪያ ሰጥተውናል እንግዲህ ማያልቅም ጊዜው ገድቦናል አድማጮች የዛሬ ፕሮግራማችንም በዚሁ ተጠናቋል እስከ ሳምንት መልካም ሳምንት